በጌታ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጠበቃውን አብዝቶልን በሰላምና በሕይወት ሁላችንንም ደግሞ ለዚህ ጊዜ ስላደረሰንና በዚህ መስመር ደግሞ ተገናኝተን እግዚአብሔር አምላካችንን እንድናመልከው ይህንን እድል ስለሰጠን እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ሜይ 5 2026 የማክሰኞ ማታ የሻሎም የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት በጌታ በኢየሱስ ስም እንጀምራለን። ዛሬ የተቀደው ቁጥር የሚሆነው 7220 ነው። የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን ቃል የምታገለግለን እህታችን ፍሬ ህይወት ትሆናለች። በዝማሬ ደግሞ እህታችን የዛ ወልደ ብርሃን፣ መጨረሻ ፕሮግራማችን በጸሎት የምትዘጋጅ እናታችን ወይዘሮ ጌጤ ትሆናለች። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁኝ። በኢሳያስ 55:11 ላይ የጌታ ቃል እንደዚህ ይላለኝ፣ ከአፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል እግዚአብሔር አምላካችን። በዛሬው ምሽት ደግሞ የሚልክልን ቃል ሁሉ እኛን የሚለውጥ እና የሚያድሰን እንዲሆንልን የሚመጣውንም ደግሞ ለእኛ ብለን መቀበል እንድንችል ሁላችንንም እግዚአብሔር እንዲረዳን ጌታ መንፈስ ቅዱስን በጸሎት እንጋብዝና ወደ ዝማሬው እንሄዳለን። እንጸልይ። ምሕረትህ፣ ቸርነትህ፣ ፍቅርህ የበዛው የዘላለም አምላካችንና አባታችን እጅግ አድርገን እናመሰግናለን። ጌታ ሆይ ስለ ቸርነትህና ስለ ጥበቃ ስለምታደርግልን መልካም ነገር ሁሉ ጌታ ሆይ አባት እያልን ደግሞ ወደ አንተ እንድንቀርብ ይህንን ማዕረግና እድል ስለሰጠህን አንተ አለኝታችን እና መመኪያችን ስለሆን በዚህ ሁሉ እጅግ አድርገን እናመሰግናለን። በድካማችን ብርታታችን፣ ስንታመም የምትፈውሰን ጌታ ሆይ፣ ባዘን ጊዜ መጽናናትን የምትልክ እግዚአብሔር አባት፣ ሁሉን የምትችል ሁሉን የምታደርግ አምላክ ስላለህን ተመስገን እናመሰግናለን። በእስካሁኑ ህይወታችን ሁሉ ስለጠበቀን ስለተጠነቀቅክልን ከእኛም ጋር ስላለህ ስንወድቅ የምታነሳን አንተ አምላካችን ስላለህ የዚህ ሁሉ ጌታ ሆይ እጅግ አድርገን እያመሰገን ዛሬም ደግሞ ምስጋናችንን ልመናችን ሁሉ ይዘን ወደ አንተ እንቀርባለን። አባት ሆይ ወደ አንተ በምንመጣበት ጊዜ ኃጢአት የምትጠላ አምላክ በህይወታችን መተላለፍና ጉድፈት ቢኖር አባት እንደ ፈቃድህ ደግሞ በንስሐ ወደ አንተ እንቀርባለን። ይቅር ባይ አምላክ በይቅርታ እንድትገናኘን እያንዳንዳችን እኔ ለምንሃለሁ። በዚህ ጊዜ ላደረክልን ነገር ሁሉ እያመሰገን ዛሬም ደግሞ የአንተ ምሕረት የሚሹ ብዙ ወገኖች አለን በበሽታ ላይ ያሉ የብሔር አባትን ፈቃድህ እንዲሆንና በዚህ ምሽት በምሕረትህ እንድትገናኛቸው ጌታ ፈወሰን ብለው ደግሞ በምስጋና መቅረብ እንዲችሉ አንተ እንድትረዳ እኔ ለምንሃለሁ። ብዙ የጸሎት አደራዎች አሉ በዚህ መስመር የቀረው ጌታ ሆይ፣ በችግር ላይ ያሉትን፣ በሀዘን ላይ ያሉትን መጽናናት የምትሰጥ አምላክ መጽናናት እነሱ ጋር እንዲሆን እግዚአብሔር አባት ሸክማችን የከበደብን ሁሉ ወደ አንተ እንቀርባለን። እንደ ተስፋ ቃልህ ደግሞ ሸክማችንን እንድታቀልልን እኔ ለምንሃለሁ። በዚህ ምሽት ደግሞ ሊያገለግሉን የቀረቡትን ወገኖችን ሁሉ እንዳንተ ፈቃድ እንድትባርካቸው አገልግሎታቸውን አንተ እንድትባርክ እግዚአብሔር አባት ፈቃደኛ ልብ ስለሰጣቸው እያመሰገን ደግሞ ጌታ ሆይ አንተ እንድትጠቀምባቸው ህይወታችን የሚነካ የሚለውጥ መልስ ቃል እንድትልክልን በዚህ ምሽት እኔ ለምንሃለሁ። በተለያየ መንገድ የሚያገለግሉትን ሁሉ አንተ እንድትባርክ ጉባኤውን ባርክ። ከእያንዳንዳችን ጋር ጸሎታችንም ስለሰማህን ተመስገን። ይሁንና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ አሁን የመዝሙር ጊዜ ነው ያለን። በመዝሙር የምታገለግሉ ድምጻችሁን አሰሙኝ። ተባረኩ።
ዘምራለሁ።
እሺ ጋሽ በቄ እግዚአብሔር ይባርክልን። ዘምሩልን።
ለጌታ ክብር 223ን በአዲሱ መጽሐፋችን ዘምራለሁኝ። የኢየሱስን ግሩም ፍቅር ዘምር፣ ምሕረቱ ጸጋውንም ዘምር። በከበረው ግሩም ስፍራ ያዘጋጃል ቤታችን። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሁን! ጌታችንም ስናይ እንዘምር የድል መዝሙርን። የመናኙን ጎዳና ስንጓዝ ደመና ሁሉ ከላይ ያልፋል። የጉዟችን ቀን ያስያልቁ ደመናን ሁሉ ያልፋል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሁን! ጌታችንም ስናይ እንዘምር የድል መዝሙር። ታማኝና እውነተኛ ንሁን፣ በየቀኑ ታምነን ንስራ። በክቡር ጌታችንን ስናይ ዋጋችን ይከፍለናል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሁን! ጌታችንም ስናይ እንዘምር የድል መዝሙርን። በፊታችን ወዳለው ንፍጠን፣ ውበቱን አሁንና ያለን። የእንቁ ደጆች ሲከፈቱ በወርቅ ጎዳና ስንሄድ፣ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሁን! ጌታችንም ስናይ እንዘምር የድል መዝሙርን፣ የድል መዝሙርን። አሜን
አሜን። እግዚአብሔር ይባርኮት ጋሽ በጀ። እሺ ሌላ የሚዘመር
ዘምራለ።
እሺ አክስፓንጅ አምላክ ከዚያ ማርሸ
ሁለት አስራ ሁለት በአዲሱ መዝሙራችን ያ ቀን ይመጣል በጥዋት ወይም በማታ ጨለማ ሁሉ የሚሸሽበት ጊዜ፣ ያን ጊዜ ክርስቶስ በክብር ይገለጣል። የእሱን ከዓለም ሊወስ የሱስ ሆይ እስከ መቼ ነው የምጽፍን የምንዘምር? ሃሌሉያ ሃሌሉያ አሜን ሃሌሉያ አሜን። ምናልባት ቀትር ይሆናል ወይም ማታ ጨለማውን በብርሃን መጥቶ የእርሱን ከዚህ ዓለም ለመውሰድ በክብር ብርሃን ይታያል። ኢየሱስ ሆይ እስከ መቼ ነው የምጽፍን መዝሙር የምንዘምር? ሃሌሉያ 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 አሜን። ከዚህ በደስታ ያለ ሞት እንሄዳለን። በዚያ ሀገር በሽታ ፍርሃት የለም። ከዚህ ወደ Jesus wadasu siwasan Jesus for eskamechana Yemisaten mazmur Sinnezamir hallelujah Hallelujah Amen Hallelujah
አሜን ተባረኪ። እሺ ማርሸ።
እሺ በድሮ 90 ኦ ከእግዚአብሔር ጋር ልራመድ የሚለው
ኦ ከእግዚአብሔር ጋር ልራመድ ሄኖክ በሄደበት መንገድ ደካማችን ይዘምራይ በጣፋይ ድምፅ መከረይ መንገዱ እንዳይጠፋብኝ መድህን ሳትለየ አልችልም ብቻዬን ልሄድ ሳንጀብቤ ሰማይ ሞገድ ተጠምዶ ሳሽ ወት መዶች ከበዌ ሳሽ ጠላቶች በቶርግና ይህን ሞገድ ኦጌታ ሆይ አብረን እንሂድ እጄን በእጄ ላይ አድርጌ የምድርንም ተላንቄ በደፍረት ራመዳለ መስቀልህን ሸከማለው ወደ ጽዮን በደስክ ደስ ጌታ ሆይ አብረን እንጓዝ።
አሜን
አሜን። ተባረክ። እሺ ሌላ ሚዘም ሌላ ሰው ሚዘምሬላ
ሚዘምር ተደለ ዘምራለሁ
የዘምራለሁ ከፈቀዳችሁ። እሺ አዎ እየጠየቅን አይደል? ዘምሩልን ማርሸት ከታቸው ከተለስ ዘምሪያልሽ። ተባረክ።
እሺ
ሰማለሁ አይደል?
አዎ
ሰማለሁ። ያሻገረኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሻገረኝ ከማንም ቀድሞ ለእኔ የደረሰው እግዚአብሔር ነው። አሳዳጆች ሲማማሉብኝ ከላይ ከመቅደሱ የተመለከተኝ ጠላቶችን መታ እኔን አሻገረኝ የረዳኝ በድል ያወጣኝ ሰባራውን ድልድይ ገጥሞ ያሻገረኝ ከማንም ቀድሞ ለእኔ የደረሰው እግዚአብሔር ነው።
እንግዲህ ይህን ብቻ ጊዜ እንዳልወስድ።
አሜን። እግዚአብሔር ይባርከዋል። ይሁን። እሺ እሺ። ማርሸት ከዚህ
መምህር መካፍታ ሁለት ጊዜ ይሰሃለው
ሁልጊዜ ሻሃለው ጸጋ ሰጪ አምላክ ሆይ እንዳንተ ድምፅ የለን سلام نمیفت شاه له گیتا به یه سات شال مدهانی تنیم بارکنگ و دان تمتا پرگی زشا حالو کنیت را گیتا فتا نخوی لیلو آنتا که قرب هنگ شا خاله و گیتا به یه سات شالو مدهانی تنیم بارکنگ و دان تمتا پرگی زشا حالو بده سابه هزن نا نا کنگار خود یا لسات فالو اشا خالهو گیتا به یه سات شالو مدهانی تنی بارکنگ و دان تمتا پرگی زشا حالو فقاد نقسم رنگ بنی فزم تسفا لجه همادر گنگ اشا حالو گیتا بنی ساتو شالو مدهانی تنی بارکنگ ودان تمتا
آمین آمین تبارکو بزماری اگل اگل اچتون خلوب دیویری بارکت دیاند دیک انیک ار رو سلان اپران زماری گزیک دیویر املاکی تمسک گنیون آهان دنگو سنبست مرتی منات انا پس گزی درسال ازاری اونگویی تیمی مرادن وندماشن گشتو تاکلی خنال አሁን መስመሩ ለስለጣለው ተባረክ የጌታ መንፈስ በመላት ይገናኝ አትሰማም ጋሻው
Hello?
Ah,
wait. Is there anything
else? Yes, there is. Background, there is something else. Is there anything
else? Yes, there is.
Yes,
there is. Do you want to ask me? እግዚአብሔር አሁንም እንደዚህ አንድ ሳምንትን አሳልፎ ለዚህ አድርሶናል የተመሰገነ ይሁን የዛሬው ትምርታችን በጣም የሚጣፍጥ ነው ስለ ሄኖክ ነው ሄኖክ በመጽሐፍ ቅዱሳችን በጣም ተወዳጅ የሆነና መንፈሳዊ ዓለም እግዚአብሔር እንደመረጠውና እንደወሰደው ይናገራልና የሱ ህይወት ለየት ያለበት ምክንያት ምንድነው በሚል እንድንዋይ ነው እንግዲህ ከዛ በፊት ያሉትን ነካነካ ለማድረግ ያህል ዋናው አርስት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የሚል ነው። የዛሬው የጸሎት ተዋጊዎች ይላል። በጣም ደስ የሚል ትምህርት ነው ጸሎት። እኔ ባለፈው ሳምንት ጸልዩልኝ ብያችሁ ሌሊቱን እንደው ጉዳዩ ብዙ ነገር እርምጃ ወስዶ ስንት የጠበቅነውና የሞከርነው ያልተሳካ በጸሎቱ ኃይል እንደው በሌሊቱ ብዙ ነገር ተሰርቶ ያው ኢትዮጵያ ቃል ነው ብዙ ነገር ተከናውኖ አገኘውና በጣም ላመሰግናችሁ ወዳለሁ የጸሎት ተዋጊዎች ይላል በጣም ትልቅ ትርጉም ያለው ነው መታሰቢያው እግዚአብሔር የልመናዬን ድምጽ ሰምቷልና ወደድኩት ጆሮውን ወደኔ አዘንብሏልና በዘመኔ ሁሉ ጠራዋለሁ ይላል መዝሙረ ዳዊት 116 አንድና ሁለት እንደገና እግዚአብሔር የልመናዬን ድምጽ ሰምቷልና ወደድኩት ጆሮውን ወደኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። መዝሙረ ዳዊት 116 ከአንድ እስከ ሁለት እና መግቢያው ላይ ጓደኛው ወይም የትዳር አጋሮ ጋር ብዛም ባይነጋገሩ ብለው ያስቡ አለ እና አለመነጋገር ከሌለ እንዋደዳለን ለማለት ነው ያስቸግራልና ብዙ ክፍተት ይፈጥራል ሳይነጋገሩ መኖርና ይሄም ትምህርቱም ያስተምረን በጣም አስፈላጊ ነው ጸሎት እግዚአብሔር ጋር እንደመነጋገር ነው እና አስፈላጊ እንደሆነ ከእግዚአብሔር ጋር የበለጠ እንድንቀርብ ከፈለግን ማደግ ከፈለግን ከእግዚአብሔር ጋር ያለን ግንኙነት ማሳደግ ለትዳራችን ለማሳደግ መነጋገር እንዳለ ጓደኝነታችን ለማሳደግ መቀራረብ መነጋገር እንዳለ እንደዚሁ በጸሎት ነው ይህንን የሚያስፈልግንና እናጠናክረው የምንችለው ወሳኝ የአምልኮ ልማድ ነው ይላልና ያለሱ ክርስቲያን ዋጋ እንደሌለው ነው። እንግዲህ የእሁዱ እንደዛ ይላል አሜን የቅዳሜው የእሁዱ ደግሞ ታማኙ ዳንኤል ይላል። በጣም የሚገርም ሰው ነው ዳንኤል እንደምታውቁት ከንጉሱ ምግብም እና በሚጠጣው መጠጥ እንዳይረክስ በልቡ አሰበ ይላል እና ሶስት ጓደኞቹ ጋር በጥበብና በማስተዋል እንዴት እንዳደጉ ይሄን ምግብ ባለመብላታቸው እና የበለጠ በመጸለያቸው ወደ አምላካቸው የበለጠ በመቅረባቸው ራእይና ህልም እንዴት መቀየጥን መተርጎም እንደቻሉ እና ጾታቸው እንዴት እየበለጸገ እንደሄደ እግዚአብሔር የሚገልጽላቸው እየጨመረ እንደሄደ ይናገራል። ዳንኤል ምዕራፍ 4 ውስጥ 5 ብዙ ጥቅስ አለ። ከዛ በሁለተኛው ዳንኤል 2 ንጉስ ናቡከደነጾር በባቢሎን ውስጥ ላሉ ጠቢባን ሁሉ የሞት አዋጅ ባወጣ ጊዜ ዳንኤል የህልሙን ምስጢር በተመለከተ የእግዚአብሔር ምሕረት ፈለገ ይላል። እግዚአብሔር ጋር የጸለየ የመጀመሪያ ጊዜ ያደረገው ለሰው አላወራም እችላለሁም አላለም አምላኩን ነው መጀመሪያ አማከረና እኛም በምንነሳበት ጊዜ በጠዋት ገና ከእንቅልፋችን ወደሱ መቅረብ እንዳለብንና እሱን ማስቀደም እንዳለብን ነው የምንማረው ዛሬ። ከዛ ህልሙ እንዴት እንደገለጸለት እንዴት እንደተረጎመና በጣም ዳንኤል የጸለየው ለምን ነበር አለ። ምክር የሚሰጠው ጥበብ ያለው ከእግዚአብሔር ስለሆነ ጥበብን ስለፈለገ ወደ አምላኩ ያው ጓደኝነቱም ወደሱ ስለሆነ መጀመሪያ የጸለየበት ወደ አምላኩ የበለጠ ለመቅረብ ነው። ዝም ብሎ በልማድ ህልም እንደሚፈቱት ሰዎች አይደለም። ይሄ በመንፈስ የተሞላ ነው እና አመታት አለፉ። ንጉሶች እየተሾሙ እየተሻሩ እሱ ግን እንደዛው የታመነ ነበረና ስህተትም እና በደልም አልተገኘበትም እና በእርሱ ላይ ጥበብ በደል ያገኙበት ዘንድ አልቻሉም ይላልና መታደል ነው ይሄ። ጸሎቱ በስተቀር ሌላ ያስያዘው ነገር የለም። ወንጀል ተብሎ መጨረሻም የተያዘው በዛው በልማዱ ነው እና በቀን 3 ጊዜ የመጸለይ ነው ሲሆን ብዙ ጊዜ ወደኋላ ወደ ማክሰኞ በቃ ቀኑን ሙሉ ስንጸልይ መዋል እንዳለብንና ከአምላካችን ጋር በደንብ መገናኘት እንዳለብን ያስተምራል። እዚህ ላይ የዳንኤል በቀን 3 ጊዜ ጸልይ ነበር ይላል። እሱም በጣም አስፈላጊ ነው። እሺ የሰኞ ደግሞ ጸሎት አካላዊ አቋም ይላል። እንግዲህ የተለያየ ነገር ነው ያው እንደምናውቀው በእኛ ባህልም ሰው ቆሞ ወይንም ተንበርክኮ እንዲጸልይ ብዙ ጊዜ እንትን ይባላል ይበረታታል። ግን ጸሎት እኛ እንደሚመቸን አድርገን ለአምላካችን እንዴት እንደምንገናኝ እናውቃለን። እያንዳንዳችን የተለያየ መንገድ ልናገኘው ይገባል። ዋናው መገናኘቱና ከሱ ጋር መቀራረቡ ነው። ከእግዚአብሔር ጋር እንዲሁም ማድረግ እንችላለን። ጸሎት ለጓደኛ እንደምንናገረው ልባችን ለእግዚአብሔር መክፈት ነው ትላለች ኤለን ጂ ዋይት እና ወደ ክርስቶስ የሚያደርስ መንገድ ገጽ 93 ላይ በቃ ሚስጥራችንም እናዋራው ለሱ ነው እና እንዴት እንደምናዋራው ይህ ብቻ ሳይሆን ስንጸልይ እግዚአብሔር መላእክቱን ወደኛ ይልካል እናም ከጨለማ ኃይላት እንጠበቃለን እንከለላለን። የመዝሙረ ዳዊት 91 ላይ ራስን በማስገዛት ስሜት መንበርከክ አካላዊ የትህትና አቋምን ያሳያል ይላል። ግን ተንበርክከን ስንጸልይ ወንበር ላይ ከመቀመጥ ወይም በአልጋ ላይ ከመተኛት የተለየ ነው። ምንም እንኳ በዚህ ሁኔታ በእነዚህ ሁኔታዎች መጸለይ ብንችልም አለ። ሆኖም በእግዚአብሔር ፊት ስንንበረከክ ሰውነታችንና አካላችን እርሱ ሉላዊ እንደሆነና ፍጡራን ልጆቹ ብቻ እንደሆንን ስለሚናገሩ ልባችን በቀላሉ እጅ ይሰጣል ይላል እና መንበርከኩ የአካል ጉዳት ወይንም የሚያም ከሆነ እንደዚህ እንደ አርትራይተስ እንዲሪ ያለባቸው ሰዎች፣ በእድሜ መግፋትም የማይችል ሰዎች ግዴታ መንበርከክ አለብን ሳይሆን ዋናው የልብ ወደ እሱ መቅረብ ነው። ጉልበት ተንበርክኮ ሀሳባችን ሌላ ቦታ ከሄደ ዋጋውን ያሳጠዋል። የሚገርማችሁ ጥናት ሲደረግ የኢትዮጵያው ኦርቶዶክስ እና የራሽያ ኦርቶዶክስ እንደዚህ ዩሮፕ ያሉት እንዳለ ሲታይ ምንም አይገናኝም አጸላለያቸው። የኢትዮጵያው ስግደት ሁሉ ይደረጋል አሁን በአርባ ጾም ጊዜ እና በሚገርም ሁኔታ ልክ የእስልምና አይነት ነው። እና አንዷ አይ ተቆጥኝም ተቆጥኝ ብላ ስላምነች ገብታ ላሊበላ አየች እና የሚገርማችሁ ጫማ ስወለቁኝ ልክ እንደ መስጊድ አለች። ስገባ የሚደረገው መንፈሱ እግዚአብሔርን ለመጥራት እንጂ ለሰው ለመታየትም አይደለም። ሪችዋሉ በጣም ደስ ብሎኝ ልክ ከመስጊድ ደርቼ እንደወጣሁ ተሰምቶኝ ወጣሁ ብላ ዩቲዩብ ላይ ለጥፋለች። ስላምነች ግን ቤተ ክርስቲያን ውስጥ እንዴት እንዳስገባት እሱም ራሱን የቻለ ሌላ ታሪክ ነው። ብዙ ጊዜ በእኛ ባህል አይገባም፣ ግን ቱሪስት ስለሆነችም ነጭም ስለሆነች መሰለኝ ያስገብተዋት። ግን እሷ ዋናው እንትኑ ጥሪው ራሱ ቅዳሴው ራሱ ቢላል ማለት ይሄ ሀበሻው የመሐመድ አገልጋይ የነበረ የሚጠራው የጸሎት ጥሪ የሚጠራ እሱ ነበር እና የእሱን ድምፅ ነው ያስታወሰኝ ሀበሾቹ የሰጡት ቅዳሴ ላይ ብላ በጣም ተደንቃ ስትናገር ነበር። እና ተመሳሳይ ነው የእስላሞቹ እና የእኛ በዛውም ከሚድል ኢስት የመጣ ሃይማኖት ስለሆነ እና አብሮ ስለገባ አንድ አካባቢ ያው ተከታትሎ በተለያየ ዘመናት ነው ነገሩ፣ ግን ተመሳሳይነት ይዞ መጥቷል። ሰምሃው የሆነ ሆኖ የእነሱ ስግደትም በጣም ደስ ይላል እውነት ለመናገር እና መንበርከኩም መስገዱም ቁሞ መጸለዩም ተጋድሞ መጸለዩም ዋናው ልብን የሚመረምር አምላክ ስላለን መጠንቀቅ ያለብን ሀሳባችን እንዳይሰረቅ ነው። ግን መንበርከኩ በጣም አስፈላጊ እንደሆነ እዚህ ላይ ይናገራል። በመጽሐፍ ቅዱስ ዘመን ሲጸልዩ ቆመው መቆም የተለመደ ነበር ይላል። ሁለቱ አማኞች ቤተክርስቲያን ሄደው ያኛው አንገቱን ደፍቶ ይጸልይ ነበር ይላል። ይሄኛውም እንደዚህ እንደ አረማዊ እንደ ስላላረከኝ አመሰግናለሁ ያለውም እሱን ቁሞ ነበር። ሁለቱ እንደዛ የሚባባሉ ታስታውሱ እንደሆነ እዛ ታሪክ ላይ መጽሐፍ ቅዱስ ቁጭ ብለው የጸለዩ ሰዎችም ምሳሌዎች ይጠቅሳል ይላል። ሳሙኤል ውስጥ አለ፣ ነገስት ላይም አለ። እና ቁጭ ተብሎም ይጸለያል፣ ተቁሞም ይጸለያል። ግዴታ ፎርማሊቲ የለም። ጸሎት ጊዜ እርስዎ የለመዱት የጸሎት አካላዊ አቋም የትኛው ነው ይላል መጽሐፍ ቅዱስ። በየትኛውም የተለየ አቋም እንድንጸልይ አይጠብቅብንም። ነገር ግን አክብሮታችን ውስጣዊ ስሜታችንን እና ለእግዚአብሔር ለመገዛት ያለንን ፍላጎት ስለሚያንጸባርቁ አካላዊ አቋሞች አስፈላጊ ናቸው። አንዳንድ ሰዎች መንበርከክ አይችሉም። ስለዚህ በዋናነት በጣም አስፈላጊ የልብ ሁኔታ ነው መንበርከክ እየቻሉ ብዙውን ጊዜ ተንበርክከው የማይጸልዩ ከሆነ የሚቀጥለው ጊዜ ሲጸልዩ ለምን ተንበርክከው ከእግዚአብሔር ጋር ባለው ግንኙነት ላይ ይህ ምን ተጽዕኖ እንደሚያደርስ አያዩም ይላል። ያለማቋረጥ እንድንጸልይ ነው አንደኛ ተሰሎንቄ 5:17 ላይ እና ተጋብዘናል ይላል ያለማቋረጥ። እናም ጽናት ቆሎሳይስ 4:2 እና ቀጣይነት ያለው ቢሆን ሮሜ 12:12 የሚመክር ነው ይላል። በጣም ይሄ አስፈላጊ ነው። እሺ የዛሬው ስለ ሄኖክ ነው። በጣም ደስ የሚል ትምህርት ነው። ራሶቻችን ለጸሎት ዝቅ አድርገን እንጸልይና ዘፍጥረት 5:22-24 እናነባለን። እሺ ራሶቻችን ለጸሎት ዝቅ እናድርግ። ፈጣሪ አምላካችን እናመሰግናለን ስለምታደርግልን ቸርነት እና በጎነት አባቶ ወይ ስለ ፍቅር ስለ አባትነት ስለምታስተምረን እንድንቀርብ ስለምትፈልግ ምስጢር አምላክ ወይ የሌለው በቋንቋችን እንድንረዳው ያረክልን እውነት ስለሆነ እናመሰግናለን። ምስጢሩን ለተራ ሰው እንዳይፈታ አድርገህ ለተወሰኑ ሰዎች ብትሰጥ ኖሮ እንዴት ያስቸግረን ነበር። እኛ ግን ጌታ ሆይ በግልጽ በቋንቋችን እንድናስተውለው ሆኖ ስለቀረበልን ተመስገን። በህይወታችንም እንድንመሰክረው ትረዳን ዘንድ ለምንሃለን። በጸሎታቸው አስቡን ያሉ አሉ። ብዙ ጥያቄ ነው ያለው። ጌታ ሆይ በህመምም ያሉ ሚስጥርም አንናገርም ያሉ የልባችንም ሁላችንም ብዙ ጥያቄ አለ። የሀገሮቻችን ነገር፣ ፖለቲካውን ሁኔታ፣ የጦርነቱን ጉዳይ፣ የነዳጅ እጥረቱም የሚፈጥረውን መዋከብ ሁሉ ጌታ ሆይ አንተ መፍትሄ ትሆነን ዘንድ ለምናሃለን። አብረን ሁን፣ አትለየን። በአንድ ልጅ በመድኃኒታችን እና በጌታችን በኢየሱስ ክርስቶስ ስም አሜን። እሺ፣ አሁን የሚያነብልኝ ሰው ፈልጋለሁ። ዘፍጥረት 5 22 እስከ 24
አነባለሁ። ዘፍጥረት 5 22 እስከ 24 እንዲህ ይላል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማሳላንም ከወለደ በኋላ የኖረ 300 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና።
ይሰርብም መታደል ነው። ማሳላን ወልዶ የበለጠ ወደ እግዚአብሔር እንዲቀርብ የሆነበት አካሄዱ እንዴት የተለየ እንደነበረና መጨረሻም እግዚአብሔር እንደወሰደው ይናገራል። እና 300 ዓመት ኖሯል ይላል። በአጠቃላይ እዚህ መሬት ላይ የኖረው ደግሞ 365 ዓመት ኖሯል ይላል። በመጽሐፍ ቅዱስ ስለ ሄኖክ ሕይወት ብዙ አያወራም። ነገር ግን እግዚአብሔር ወደ ሰማይ እስኪወስደው ድረስ ከእግዚአብሔር ጋር 300 ዓመታት እንደተጓዘ ይነግረናል ይላል። በጣም ይገርማል። እኔ አጭር ጊዜ የኖረ ነበር የሚመስለኝ። በአጭር ጊዜ መጀመሪያ ልጁም ወለደ ወደ ሰማይ ሄደ ብዬ ነበር በአእምሮ የያዝኩት። 300 ዓመት ብዙ ኖሯል እዚህ መሬት ላይ። እና ደስ የሚለው ኤሌን ጂ ዋይት ገባ አድርጋ ትናገራለች። ስለ ሄኖክችም ብቻ ነበር አሁን ያነበብናትን ጥቅስ ነው ብዙም ኋላ አዲስ ኪዳን ላይ አንድ ሁለት ጊዜ ይጠቀሳል እንጂ። ግን ኤለን ጂ ዋይት እንዴት አድርጋ እንደምታብራራ የጸሎት ህይወት እንደነበረው በጣም ታማኝ እንደነበረ ምናምን ትናገራለች። ለእግዚአብሔር የቀጣይ ራስን መስጠት የዚያን ሰው ህይወት የሚገልጽበት ሁኔታ እንዴት ውብ ነው። ሄኖክ በጸሎቱ የጸና ሮሜ 12:12 ሊሆን እንደሚችል እንደዚሁም በዕለት ዕለት ልምዶቹ በእምነት ወደ እግዚአብሔር እየቀረበና እየተጋ እንደነበረ ማወቅ እንችላለን። እርሱ የነበረበት ዘመን ምድር እየከፋች ብትሄድም ሄኖክ እግዚአብሔርን በማገልገል ተጠመደ። አሁን ይሄ ነው እንግዲህ የሚያስፈልገው። እኛ ምንድን ነው ብለን መስራት ያለብን? የምጽአቱን ማፋጠን ያለብን እዚህ ላይ ነው። መማሩ ብቻውን ዋጋ የለውም። በተግባር መተርጎም አለበት። በምን ፕሮጀክት ልሳተፍ፣ እነማን ምን ይሉኛል ሳይሆን አገልግሎት እስከሆነ ድረስ ገብቶ ማገልገል ነው። ድምጻችን ያምራል አያምርም፣ ይሄ ታለንት ሾው አይደለም፣ ወይንም ያለንን ስጦታ የምናንጸባርቅበት ቦታ አይደለም፣ አምላካችን የምናመሰግንበት ነው። እና በተሰጠን በማስተማር ከሆነ በማስተማር ያው ገንዘብ በጣም አስፈላጊ ነው። አለማችን እንድትዞር የምታደርግ ገንዘብ ነው ይላል አንድ ጽሁፍ ላይ። እና ያለ ገንዘብ አንድ ነገር ማድረግ አይቻልም። እና እሱንም መደገፍ ያለብን ቦታ ላይ ሳንማረር፣ እኔ ሰው ሲጠይቀኝ የሚሰማኝ ምንድን ነው? እኔ በሀገር ቤት ብቀርና ያው እኔ የጀመርኩትን ትምህርት ጨርሼ እዛው ብኖር እንደዚህ የማለምንበት ምንም ምክንያት የለም ብዬ ነው የማስበው። ጓደኞች እዛ ክላስሜቶች የነበሩ አዲስ አበባ ዩኒቨርሲቲ አሁን ዶክተር ሆነው እዛ የእንስሳት ሕክምና ምናምን ሳገኛቸው ግሮሰሪ ሁሉ ሲያጥራቸው ሳይ በጣም አዝናለሁ። እና ሲጠይቁ ይከብደኛል ይሄ በተለይ ለወንጌል ስራ ሲጠየቅ ማማራሩ አያስፈልግም ምክንያቱም ትልቅ እድል ነው ይሄን ነገር በመናረግበት ጊዜ የበለጠ ወደ አምላካችን እየተጠጋን በተግባርም ያሳየን እና እነዚህ ወንድሞች ሲጠይቁኝ እኔ እንደነሱ በሆን ኑሮ እኔ ማልጠይቅበት ምንም ምክንያት የለም እላለሁ ለስሙ ያው ትልቅ ቦታ ያደረሱ ነበሩ ግን ኑሮ በጣም ከመክበዱ የተነሳ እንደዚህ አለ መስኪ ጠይቁ ድረስ እንትናሉ በዚህም በወንጌል ስራም እዚህ ቤተክርስቲያን ሊሰራ ነው ታመመዋሉ ሃይማኖታቸውን በመቀየራቸው ስደት ያጋጠማቸዋሉ ልጆቻቸው የታመመዋሉ ስንባል የማድረግ መንፈስ ነው እንግዲህ ዋናው ዛሬ ምንማር እና ሄኖክ እግዚአብሔርን በማገልገል ተጠመደ ማለት ወደ እግዚአብሔር ወደ ሰማይ መፖስታ እየላከው ምግብ እየሰራ ወደ ሰማይ እየላከው አይደለም ምድር ያለ ሰው በማገልገል ነው እግዚአብሔርን ምናገለግል እና ያው የታዘነውን በማድረግ ይህን በጌታ ሳይኖር ያከናወነው አልነበረም ይላል በንቃት በመስራት ህይወት ውስጥ ሄኖክ ከእግዚአብሔር ጋር ያለውን ህብረት በጽናት ጠበቀ ይላል ድካሙ በጨመረ ቁጥር ጸሎቱ የበለጠ ቀጣይነት ያለውና የጸና ሆነ በተወሰነ ጊዜ በህዝቡ መካከል በመሆን በትምህርቱና በምሳሌነቱ እነሱን ለመጥቀም ቢመርጥም ከእግዚአብሔር ብቻ ሊያገኝ የሚችለውን መለኮታዊ እውቀት ስለተራበና ስለተጠማ ለተወሰነ ጊዜ ብቻውን ለማሳለፍ ይወጣ ነበር በዚህም ከእግዚአብሔር ጋር ሲነጋገር ሄኖክ መለኮታውን መስል ማንጸባረቁ እየጨመረ መጣ ክፎች እንኳን በፊቱ ላይ የሰማይን ገጽታ በአድናቆት ተመለከተች ኤለን ዋይት የሃይማኖት አባቶች እና ነቢያት ገጽ 86 87 ይሄ መጽሐፍ መሆን አለበት የሚቀጥለው ማንበብ ያለብን በጣም አስፈላጊ ነው ይሄ ምክንያቱም ስለ ሄኖክ ትልቅ ማብራሪያ ነው ይሄ እናስበው መልኩሶ ወደ ገዳም ስለገባ አይደለም ወደ ሰማይ ይሄደው ከሰው ጋር ሆኖም በግሉም ከአምላኩ ጋር አካሄዱን ማድረጉ ነው እና የሚገርም ሁኔታ በደንብ ታብራራዋለች እዚህ ላይ የሚቀጥለው ምን ይላል እግዚአብሔር እንደ ባህታዊ ወይንም እንደ መነኩሴ ከዓለም ተለይተን እንድንኖር አልጠየቀንም ይላል የሚገርማችሁ ምንም ገዳም መግባቱም ሆነ ከህዝብ ተለይቶ መደበቁ ጫካ ውስጥ በመንፈሳዊ ነገር ላይ ወደ አምላክ የምንጠጋ ካልሆነ የበለጠ ብቸኛ ነው የሚያደርገን እና ያውም የበለጠ ህብረተሰባዊነትን እንድንጠላ ወይንም አንታይ ሶሻል ይሉታል ፈረንጆቹ እንደዛ እንድንሆን ነው የሚያደርገን እንጂ ምንም ጥቅም የለውም ይሄ መራቅም ካለብን ወደ አምላካችን ለመቅረብ ነው ከሰው የምንርቀው ጸጥ ያለ ቦታ ስናገኝ እዛ ለጸሎት ነው የምንሄደው እና ሄኖክም እንደዛ ነበር የሚያደርገው እና በጣም ደስ ይላል እንደ ሄኖክ ዙሪያችን ስላሉት ጥያቄዎች ማወቅ እና ውጤታማ መሆን እንችላለን የማይቻል ነገር አይደለም ያሳየን ነገር ግን በእኛ በኩል አስደናቂ ባህሪ የሚያንጸባርቀው በቋሚና በዘላቂ ግንኙነት ከእግዚአብሔር ጋር በመራመድና በመነጋገር ብቻ ነው ማንኛውም ጊዜ በየትኛውም ቦታ መጸለይ እንችላለን እቺ ነች ትልቅ ትምህርት አንዳንድ ጊዜ አልተመቸም ስራ ቦታንን ብለን ቀንም ሙሉ 12 ሰዓት ስንሮጥ እንቆያለን አንዳንድ ጊዜ ከበሽተኛ ጋር ቁጭ ማለት ካለብን ወይንም ትንሽ ብሬክ ካለች እዚህ ሀገር ህጉም ይፈቅዳልና ያቺ በየአራት ሰዓቱ በየሁለት ሰዓት የምትሰጠንን የረፍት ጊዜ ተጣድፈን ሆዳችን ብቻ ለመሙላት ሳይሆን አደብ ገዝተን ወደ አምላካችን ደግሞ ትንሽ አካፍለን የተወሰነውን ደቂቃ በጸጥታ ወደ አምላካችን የምንጸልይበት መሆን አለብን እና በሚገርም ሁኔታ በማንኛውም ቦታ መጸለይ እንችላለን በማንኛውም የሰውነት አቋም መጸለይ እንችላለን ማለት ነው እና እግዚአብሔር ሊያየን ወይም ሊሰማን የማይችልበት በምድር ላይ ቦታ ያለ መዝሙረ ዳዊት ላይ በጣም ደስ በሚል ሁኔታ ይህን ነገር ይናገራል መዝሙረ ዳዊት 139:7-12 የሚያነብልኝ ሰው አለ? መዝሙረ ዳዊት 139 ይቅርታ 139 ከሰባት እስከ 12
እገባለሁ።
ተባረኪ።
139 ከሰባት እስከ 14 እንዲህ ይላል፣ ከመንፈስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል በወርድም በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች? በሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግርምና
ድንቅ እና በጨለማ እሱ ጨለማ የሚባል የለም፣ እሱ ባለበት ሁሉ ብርሃን ነውና። በእውኑ ጨለማ ትሸፍነኛለች ብል አለ። ወንጀል የሚደረገው ኃጢአት የሚደረገው በጨለማ ነው። ግን ለእሱ በምንም ተአምር የትም ብንሄድ ወደ ላይም ወደ ታች ከታችም ወደ ሲኦል ብንወርድ ይላል። ሌላ ቦታ ላይ ደግሞ የትም ቦታ እንደማናመልጥና እሱን እንደማንደበቀው። ደስ የሚለው ግን የእግዚአብሔርን ፍቅር ሲናገር በዚያ እጅህ ትመራኛለች፣ ቀኝ እጅህም ትይዘኛለች ይላል። ለመቅጣት ወይንም ለመጉዳት ሳይሆን ለበጎ ነው የሚጠቀምበት። የትም ላይም ብንሆን እታችን ብንሆን ቢያገኘን ቢይዘን ሊያድነን እና ፍቅሩን ሊያሳየን እንጂ እንደ ጥሩ አባት ሊገርፈን እንዳልሆነ ባለመዝሙሩ ይናገራል። እና ትንሸሽ እንኳን የማይርቀን አምላክ እንደሆነ እንማራለን። እዚህ ላይ የትም ብንሆን የልባችንን ጩኸት ሁልጊዜ ይሰማል ይላል። ሰቆቃወ ኤርምያስ ላይ ደግሞ ምዕራፍ 3 ቁጥር 55 ሌላ ሰው ካለ ካልሆነን ያነባዋለሁ። እሺ፣ ምዕራፍ 3 ቁጥር 55 እስከ 57 ቆፍ በቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምህን እጠራለሁ፣ ድምፄን ሰማህ፣ ጆሮህንም ከልመናዬ አትመልስ። እሺ፣ በጠራሁ ቀን ቀርበህ አትፍታ አልህ ይላል። እና በጠራነው ጊዜ ፊቱን የማያዞርብን አምላክ ስላለ የተመሰገነ ይሁን። ደግሜ ላነበው። ቆፍ ይልና አቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምህን ጠራሁ አለ፣ ድምፄን ሰማህ፣ ጆሮህን ከልመናዬ አትመልስ፣ በጠራሁ ቀን ቀርበህ አትፍራ አልህ ይላል። እና እግዚአብሔር የተመሰገነ ይሁን የሚሰማን አምላክ ስላለ የትም ሆነ ብንጠራው ከዛ ይገኛል። ሆኖም በአእምሯችን ውስጥ ብቻ ሳይሆን ጮክ ብለን መጸለይ መናገርም አለብን ይላል። አንዳንዴ መኪና እየነዳን ሀሳባችን ብትን ካለ ጸሎት እንትን ካልን በቃ ጮክ ብለን እንናገራለን አንዳንዶቻችን። እና ያስፈልጋል ሀሳባችን ለመመለስ በጸጥታ ስንጸልይ ትኩረታችን ሊከፋፈል ወይንም አስተሳሰባችን ውስጥ እረፍት አረፍተ ነገሩ እንኳን ላናጠናቀቅ እንችላለን እና ሀሳባችን ትኩረት ላያደርግ ይችላል። ነገር ግን በሹክሹክታ ወይንም በተለመደ ቃና ጮክ ብለን ስንጸልይ እግዚአብሔር እውን እንደሆነ እንደሚያዳምጠንና ከእርሱ ጋር እንደምንነጋገር የተለየ ነገር እንዳለን ለራሳችን እያስታወስን ነው ይላል። ከአፋችን ከጆሮአችን የእኛ አፍ ከእኛ አፍ የቀረበ የለም እና ጮክ በምንልበት ጊዜ ጆሮአችን እንሰማለን ይሰማል ጆሮአችን የራሳችንና ለትኩረት ወይም ወደ ጸሎት እንድንመለስ ልባችንን ይረዳዋል ማለት ነው። እና በዛሬ ውሏችሁ ከእግዚአብሔር ጋር በጸሎት እንደምትገናኙ የትና እንዴት ነው ይላል። እናንተ ቀንም ሙሉ እንዴት እንደተገናኛችሁ ለራሳችሁ መልሱ፣ እኔም ለራሴ መልሳለሁ ማለት ነው። እና በጣም አስፈላጊ ነው እግዚአብሔር የተመሰገነ ይሁን። ግዴታ አይናችን ጨፍነን አመጻለን የለብንም። አይናችንም ተገልጦ መጸለይ እንችላለን። መኪና እየነዳን መጸለይ እንችላለን። ፐብሊክ ትራንስፖርት እየተጠቀምን መጸለይ እንችላለን። በረፍታችን ሻወር እየወሰድን ቤት እያጸዳን ስራችን እየሰራን በረፍት ጊዜያችን በአልጋችን ውስጥ ሆነን መጸለይ እንችላለን። ተበርክከን መጸለይ እንችላለን። ቤተክርስቲያን ውስጥ መጸለይ እንችላለን። በስልክ ከጓደኞቻችን ከወዳጆቻችን ጋር ተደዋውለን እንጸልይ ብለን መጸለይ እንችላለን። በቴሌኮንፈረንስም ይኸው እየጸለይን ነው። እግዚአብሔር የተመሰገነ ለተመረጠ ቴክኖሎጂው እግዚአብሔር የተመሰገነ ይሁን። በጣም ጠቅሞናል ለመንፈሳዊ ህይወታችን። አንዳችን ለአንዳችን እንድንጸልይ ትልቅ እድል ከፍቷል እና ለዛም የተመሰገነ ይሁን። የዛሬው ትምህርት እንግዲህ እዚህ ድረስ ነው። ነገ ስለ ሙሴ እንማራለን። እዛ በኋላ እና ህዝቡ ለህዝቡ ማለደ ይላል። የሐሙሱ ደግሞ እዛው ይቀጥላል እና እነኚህ ናቸው እንግዲህ የሃይማኖታችን መሰረቶች። እነ ሄኖክን የመሰለ በጣም አስፈላጊ መንፈሳዊ ሰው የለም። ሙሴም እንደዚሁ 40 ዓመት በበረሃ 40 ዓመት በቤተ መንግስት 40 ዓመት በመንገድ ያሳለፈ ነው። ከአምላኩ ጋር በደንብ የተነጋገረ ነው። እና የዛሬው ትምህርታችን እዚህ ድረስ ነው። አንድ 10 ደቂቃ ለጥያቄ ሐሳብ ወይንም ተጨማሪ ካለ አሁን ነው እድሉ።
ሄሎ።
እሺ።
ያንን ጥሩ አድርጎ ነው ትምህርቱም የሚያብራራው ያንተ የሚያብራራውና ጸሎት ምን ያህል ታላቅ ፍላጎት ጋር ጸሎቱ ከፍላጎት ጋር እና ሄኖክ የራሱን ፍላጎት ከጌታ ጋር ስላደረገ አቀራረቡን ከሱ ጋር ስላደረገ ምኞቱን ፍላጎቱን ሁሉ ከሱ ጋር ስላደረገ እግዚአብሔር አምላክ ደግሞ ከሱ ጋር ሆነና ዛሬኛን ምርጫችንን እሱን እስካደረግን ድረስ እሱ ጋር ለመጓዝ ህይወታችንን ለሱ ወስነን ከሰጠን እግዚአብሔር ፈቃደኛ ልብ ብቻ ነው የሚቀበለው የሚፈልገው። እና እንደ ሄኖክ በጸሎቱ የምንጸና የምንበረታ ጌታ ሆይ ለውጠን እያለ ዕለት ዕለት ወደሱ የምንቀርብ ፍላጎታችን ጌታ ያውቃል። እያንዳንዳችን የማያውቅበት የለም። ነገር ግን ወደሱ በይበልጥ እኛ ፈቃደኝነታችን ስንገልጥለት ጌታም ሊሰራ የታመነ አምላክ እንደሆነ በማንኛውም ልመናችን በማንኛውም ጩኸታችን ጌታ የማይንቅ አምላክ እንዳለን እግዚአብሔር ይነግረናል እና ሁልጊዜም በለመነው ልመና ሁሉ እሱ አብሮን እንደሚሆን እዚህ ምሳሌ የተሰጡ እነዚህ ሁሉ እግዚአብሔርን ከሱ ጋር የእሱን ፍላጎት እነሱን ፍላጎታቸውን ለእሱ ነግረው ነው እነሱን በዚህ ጎዳና የሄዱት የተጓዙት እና እኛም ዛሬ ፍላጎታችንን ለጌታ በመስጠት ወደ እሱ በመቅረብ በመጸለይ በማንኛውም ቦታ በመጸለይ ወደ እሱ በመቅረብ እግዚአብሔርን ስንለምነው የሚሰማን አምላክ እንደሆነ እስከ ዛሬም ድረስ ደግሞ እኛም የጠበቀን በሱ ቸርነት ስለሆነ እግዚአብሔርን እናመሰግናለን። እና ለዚህ ሁሉ ይህን ትምህርት ለሰጠን ጌታ ምስጋና ይድረሰው። ጌታ ይባርክ።
አሜን አሜን። አመሰግናለሁ። ጥሩ ሀሳብ ነው የጨመርሽ። ሌላ ሰው ተጨማሪ ወይም ጥያቄ?
ሌላው ደግሞ ጸሎት ማለት ለኔ ህይወቴ ነው፣ እስትንፋሴ ነው። ከጌታ ጋር የምነጋገር እግዚአብሔር አምላክ አባቴ ኑ ወደ እኔ እናንተ ደከሞ ሸክማችሁ የከበደ ብሎ እየለመነን እኮ ነው ያለው። የሚቀርበን የቅርብ ወዳጃችን ነው፣ ችግራችን የሚገባው ችግራችን ሊፈታልን ምን እንደሚያስፈልገን መጠየቅ ካልጸለይ ነው። ምክንያቱም ሁሉም ነገር አለን በስጋችን እንደምንል አንችልም። ሁሉም ያለ ጌታ ወደ እኔ ስለን መቅረብ አለብን። ያለ እሱ የት እንሄዳለን? አሁን ቃሉ እንደተነገረን ስለዚህ መጸለይ ማለት ህይወት ነው፣ ከአባታችን ጋር መነጋገር ነው። እንደ ቻል ነው እንደ ሄኖክ አደረገ አይደለኛ ደግሞ የቻል ነው ያህል ከእሱ ጋር ግንኙነት ይኑረን። እግዚአብሔር ደግሞ ጎደሎው ይሞላዋል። እግዚአብሔር አምላክ በሚያስፈልገን ደግሞ ይረዳናል። ስለዚህ ከሱ መነጋጋችን ወዴት እንሄዳለን? ምስጋናችን ማቀለም መጸለይ እንደ ቃሉ መኖር ዘመኑ እንድንዋጅ ጊዜም ማወቅ አባታችን መቶ ስለሚወስን በደስታ እንቀበል መዘጋጀት ያ ሁሉ የሚያጠቃል ስለሆነ መጸለይ ዋጋ አለው። አመሰግናለሁ።
አሜን አሜን። በጣም ቆንጆ ነው አርገው ይጀምሩበት። በጣም አስፈላጊ ነው ይሄ ጸሎት። ከሱ ጋር መነጋገር ነው። እሱ ካለሱ ማን አለ ይምረዋል። ልክ ነው። ማንም የለም ወይ ተነዋል። ያለሱ መኖርን ለተወሰነ ጊዜ የቀመስን ሰዎች በደንብ እናስተውሳለን። ያለሱ መኖር ቂልነት ነው። እሱ የበለጠ ነው በህይወታችን መሪያችን ሲሆን ነው ህይወታችን የተከተለው። ልክ ሌላ ተጨማሪ
እኔም እግዚአብሔርን አመሰግናለሁ። በጣም የሆነ ትምህርት እየተሰጠን ስለሆነ አንተም ደህና አድርገህ እየገለጽክልን ስለሆነ በጣም የታደልን ሰዎችንን እንዳሉት ሁሉ የሰጡት ሁሉ ሀሳብ በጣም ገንቢ ነው። እኔም በዚች ላይ ተጨማሪ ለማድረግ ፈልጌ ነው። ብዙ ተስፋ የሚያስቆርጡት ነገሮች ሊኖሩ ይችላሉ። በአሁኑ ዘመን እኔ የሄኖክ ነገር እነዚህ የእግዚአብሔር ቅዱሳን እነዚህ የጸሎት አርባኞች ጀግኖች ተብሎ በመጽሐፍ ቅዱስ ላይ ያሉ ሰዎች በጣም አድርገው ወደ እግዚአብሔር የቀረቡ ችግር ጠፍቶባቸው አይደለም። በተለይም ወደ ሆነኩ ወደ ኋላ ስናስብ ኃጢአቱ ወይ በደል በዚህ በእኛ ጊዜ እንዳደገ ሁሉ በዚያም ጊዜ አድጎ ነበረ እንደ የሚል ሀሳብ ወደ አእምሯችን ሊመጣ ይችላል። አዎ፣ በወቅቱ ብዙ ኃጢአት የሚታይበት ዘመን ነበረ። ብዙ ጉዝለት የሚታይ ነበረ። ኃጢአት ጠፍቶ አይደለም፣ የማይመች ነገር ጠፍቶ አይደለም። ነገር ግን ይህ ሄኖክ 300 ዓመታት በሙሉ ከእግዚአብሔር አልተለየም። ይሄ ለእኔና ለእናንተ ብዙ ትርጉም ሊሰጠን ይችላል። 300 ከተወለደበት ጊዜ ጀምሮ አንድ ተብሎ እኮ 300 ዓመት አሁን 365 ነው። 130 ነው የወለደው እና ዛሬ ከዚህ የምንማረው ትምህርት እኛም እግዚአብሔር እድሜያችን እንደዚህ የረዘመ ባይሆንም በኃጢአት ምክንያት ያጠረ ቢሆንም ባለንበት እድሜ ሁሉ እግዚአብሔር መርቶን ነው እዚህ ደረጃ ያደረሰን። እግዚአብሔር ጋር ሆነን ነው እዚህ ደረጃ ያደረሰን። እስከ መጨረሻ እንደ ሄኖክ ሆነን ተጠርተን እስክኔ ድረስ አጠራር የተለያየ አጠራር አለው። ኢየሱስ መጣም እንሄዳለን። እንደገና በመካከል ላይ እንዲሁ ተጠርተንም ብንሄድ እንሄዳለን። እስከምንጠራበት ጊዜ ድረስ ልክ እንደ ሄኖክ ታማኞች ሆነን ከእግዚአብሔር ጋር ለመገናኘት እስክንችል እግዚአብሔር እንዲረዳን ጸሎቴ ነው። ሌላው ስለ ጸሎት ትንሽ መናገር የሚፈልገው ሶስት አይነት ጸሎቶች በእኛ ቤተክርስቲያናችን ሶስት አይነት ጸሎቶች እንዳሉ ሁላችንን እናውቃለን። አንደኛው የቤተሰብ ጸሎት ነው። ከህፃናት ጋር ከልጆች ጋር ቁጭ ብለን የምናመሰግንበት ጸሎት ሰዓት አለ። ሁለተኛው የጸሎት ሰዓት ደግሞ የምስጢር ጸሎት አባወራው የሚጸልይበት ወይም ደግሞ የማወራ የምትጸልይበት ሰዓት አለ። ሌላው ሶስተኛው ደግሞ ፐብሊክ ፕሬየር፣ ይሄ ጉባኤ ጸሎት ልክ እንደዚሁ እንደሻለው አይነት ጸሎት አለ። ስለዚህ ጸሎት ሁሉ ቦታ አለው። ህጻናት የምናደርገው ጋር የምናደርገው ተቀር ያለች የምትጣፍጥ ጸሎት በዝማሬ ጋር ከአዝማች ጋር ያለች ጸሎት በጣም ደመቅ የምትል ደስ የምትል ጸሎት ነው የምትደረገው። ረዘም ካለ ለህጻናት አይመችም። የምስጢር ጸሎት ደግሞ በቃ እንደ ልብ እንደተባለው ተንበርክከን ኦሜንም ብንሆን ከእግዚአብሔር ጋር የተለያየ ጸሎት አባወራው እማወራ ልጆቻቸውን ወይም ደግሞ ወደ እግዚአብሔር እንደና ሄኖክ የምናቀርብበት ሰዓት አለ። ይህ ሰዓት ማንም ሊጠየቀን አይችልም። ረዘም ያለ ጊዜ ሊሆን ይችላል፣ አጠር ያለ ጊዜ ሊሆን ይችላል። ይህ ከእግዚአብሔር ጋር የምንገናኝበት ሰዓት የተለየ ሰዓት ነው። ሌላው የጉባኤ ጋር የምናደርገው ጸሎት ነው። አንዳንድ ጊዜ ስፒሪቱ ፕሮፌሲም ይናገራል፣ መጽሐፍ ቅዱስም ይናገራል። ጸሎታችን ደግሞ መጠነኛ አጠር ያለ ጸሎት ነው መጸለይ እንዳለብን። አንዳንድ ጊዜ አሁን በዚህ በሻሎም እንደ ሁኔታው ሆነን እንጸልይ ይባላል። የሚንበርከኩ ሰዎች አሉ። በዚህ በሻሎም ተንበርክኮ በዚህ በተባለ ጊዜ ሁልጊዜ የሚንበርከኩ ወገኖች አሉ፣ ልባቸው የተሰበረ። በእርግጥ ጸሎት በየትም ሁኔታ መጸለይ ኤኒዌር ኤኒታይም ይላል። በዚህ በሰንበት ትምህርታችን የትም ቢሆን መጸለይ እንደምችል እንዳስተማርከን ይናገራል። ግን በዚህ በጉባኤ ጸሎት ላይ በጣም ረጅም ጸሎት አንዳንድ ጊዜ ይደረጋል። ጥሩ ነው፣ መቃወሚያ አይደለም። ነገር ግን ልክ እንደ መጽሐፍ ቅዱስ እንደ ትምህርት መንፈስ እንደሚነግረን ጸሎታችን በጣም ረጅም ሳይሆን ለጉባኤ ጸሎት አጠር ያለ ጸሎት፣ የሚመች የሚሰማማ ጸሎት፣ ደግሞ ታስቦበት የሚጸለይበት ጊዜ ነው እና ይህንን ለማሳሰብ ፈልጌ ነው። ጌታ ይባርካችሁ። ተቃውሞ የለኝም። አመሰግናለሁ።
እሺ፣ አመሰግናለን ፓስተር። አዎ፣ በጣም ቆንጆ ብራርተውታል። እንግዲህ በዚሁ
ጥያቄ አለኝ።
እሺ፣ እሺ።
የእኔ ጥያቄ በኢሳያስ ምዕራፍ 42 እና በማቴዎስ ምዕራፍ 12:8 ላይ ጌታ ኢየሱስ ድምፁም አይሰማም፣ በአደባባይ አይጮህም፣ የተሰበረውንም ሸምበቆ አይሰብርም ይላል። ድምፁም አይሰማም ይላል። የዛሬ ሰንበት ትምህርታችን ጮህ ብለ ጮክ ብለን እንድንጸልይ እና እንድንናገር ነው። ይህ ነገር አይቃረንም ወይስ ምንድን ነው? እንዴት ነው ከክርስቶስ ባህሪ ጋር?
እሺ፣ አይ ጥሩ ጥያቄ ነው። መልስ ከቤቱ
ለናገር።
እሺ፣
እሺ። በቅድሚያ ከጥያቄው በፊት የተናገሩት ፓስተር ናቸው መሰለኝ፣ በጣም አመሰግናለሁ። ይመቻሉ። እውነቶት ነው። አንዳንድ ጊዜ ጉባኤ በምንጸልይበት ጊዜ በቃላት ብዛት አይደለም እግዚአብሔር የሚሰማን፣ እንደገናም ደግሞ የሰሚዎቹንም ሀሳብ ለመሰብሰብ ካላበዛነ ጥሩ ይሆናል እና በግልጽ መናገሮት ለእኛ እንድንታረም ያደርገናል። በጣም አመሰግናለሁ ከልቤ ለማለት ነው። አዎ፣ ብቻችን ስንሆን ወይም በቤተሰብ ስንሆን የፈለግነውን አይነት ጸሎት መጸለይ እንችላለን። ብቻችን ስንሆን የፈለግነውን ብንናገር እግዚአብሔር ሁሉን ያውቃል፣ ይሰማል። ጸሎትን ይንቃል ማለትም አይደለም፣ ግን ደግሞ መንፈሱ ያለንበት አካባቢ በዛው በጸሎት አንጻር እንዲሆን ባንደጋግምና ረዥም ባናደርግ ያሉት በጣም እደግፈዋለሁ፣ ይስማማኛል፣ ጥሩ ነው። የጠየቀው ደግሞ ጥያቄ እንደ መሰለኝ እኔ አዎ፣ ለሁሉም አንዳንድ ጊዜ በኃይልም መናገርም ያለብን በአደባባይ መናገርም ጸሎትን ጸልይ መናገር ይኖርብናል። አንዳንድ ጊዜ ደግሞ የማይመችም ሲሆን ዝም ብለን በቀስታ በልባችን የምንጸልይ እግዚአብሔር ሁሉን ያውቃል። ሳንጸልይም እኮ መጸለያችን ለእኛ ነው። እግዚአብሔርን ወደ ታች ያቀርበዋል፣ እኛም ወደ ላይ ያነሳናል። እግዚአብሔር ስለ ጸለይን አይደለም የሚያደርግልን፣ እሱ ፍቅር ስለሆነ ሁልጊዜም በፍቅሩ በምሕረቱ ይጎበኘናል፣ ያደርግልናል። ተቃረነ የሚለው የተቃረነ አይመስለኝም። ለሁሉም በየቦታው በየጊዜው እንደ ሁኔታው መደረግ ያለበት ነው። በአደባባይ መጸለይ ስንጸልይ ቀስ ማለት አንችልም፣ መጸለይ ያለብን ደግሞ ለብቻ ደግሞ አንዳንድ ጊዜ አመች ሳይሆን ደግሞ በጸጥታ እግዚአብሔር በልባችን ዝም ለሳንናገር ቃልም እንኳ ሳይወጣን መጸለይ እንችላለን እና እግዚአብሔር ይሄ የሚያሳየው ጸሎት በምንም በመናገርም ቀራውጥቶ ሳንናገርም እግዚአብሔርን ከለመነው ሁሉ ስለፈጠረን ያውቃል ለማለት ነው የሚመስለኝ። አመሰግናለሁ።
እሺ ተባረኪ። ሌላ ተጨማሪ?
ሄሎ ሌላ ተጨማሪው ወንድሜ ፓስተር እንዳለው በጣም ደስ ብሎኛል ተናገርከው መቃወም አይደለም ወለተህን ነው ፓስተር ግን በመስጋናም ሰዓትም ይሄናል ማስረዘም ከተለይ የሚጨንቀኝ ምንድነው ፕሮግራም መሪዎች ሰዓት አላቸው ስራ ይገባሉ ለኛ የሚያገለግሉናቸው ለክማግሎች ነው ሁሉ ማስተማር ማድረግ አለብን በጉባኤ ሰዓት በመስጋና ሰዓት በጾም ሰዓት በሌላ ሰዓት እንደተፈቸል እንደተናገር ነው ማድረግ እንችላለን መቃወም አይደለም ሳስተማይት መተመስጠት ነው አመሰግናለሁ
በጣም አመሰግናለሁ ጋሽ በቄ እሺ ሌላ ወንድሜ
ወንድሜ በጠየቀው ጥያቄ መሰረት ጥያቄውን ገብሬ በጠየቀው ጥያቄ መሰረት ትንሽ ሀሳብ አስተስተ ይሄ ጥሩ ሀሳብ ሰጥታለች እና ለተጨማሪ ማድረግ የሚፈልገው እድምን ብያለሁ ለማንኛውም ቦታ ወሳኝ ነው ላውድ ፕሬየር አለ ለለም ድምፅ ከፍ አድርጎ የመጣል ላይ ቦታ አለው ቦታ ወሳኝ ነው እና በቸርች ውስጥ አሁን በጉባኤ መካከል ጮክ አድርጌ ብጸልይ ጉባኤው ይረበሻል በህፃናት መካከል ጮክ አድርጌ ህፃናት ከአቅማቸው በላይ ነው ግን አንዳንድ ጊዜ ለራሴ ተባለለበት እግዚአብሔር ቃል የሚለው ምንድን ነው በጸለየ ጊዜ ወደ ቤት ይግባ ደጅንም ዝጋ ይላል አንደኛው የልባችንም ደጅ መዝጋት አለብን ሁለተኛው በራችንም የራሳችንም ሰው በሌለበት ጊዜ ዘግተን ነው የምንጸልየው እኔ አሁን ለምሳሌ ራሴ አንዳንዴ ስጸልይ ድምፅ ከፍ አድርጌ ጸልይ ሰው የለም ደጁ ዝግ ነው የሚረብሽ የለም ህጻናት የሉም ብቻዬን ከእግዚአብሔር ጋር ነው ማወያየው እና ድምፅን ከፍ አድርጌ ጮክ ብዬ ብጸልይ ባመሰግን ብዘምር ደግሞ ጸሎት ከዝማሬ ጋር ነው ከማመስገን ጋር ነው እና ብቻዬን ከሆንኩኝ እንደ ልብ ድምጤን ከፍ አድርጌ ዝቅ አድርጌ እግዚአብሔር እንደ ልብ አድርጌ እግዚአብሔር ማመስገን መጸለይ ይችላለሁ ስለዚህ ለወንድማችን በጠየቀው ጥያቄ ላይ ቦታ ወሳኝ ነው ሰው የሚረብሽ መሆን የለበትም አንዳንድ ጊዜ አሁን ሌሎች ፕሮቴስታንቶች ቤተክርስቲያን ብትመለከቱ ይሄ አዲስ ቋንቋ ተናገርን ብሎ የምናገሩት ነገር አለ እሱ ላይ ዝም ብሎ አሜን 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 ይላሉ እንጂ ምን እንደተናገሩ አያውቁም አይሰሙም ይሄ በአንደኛ ቆሮንቶስ ላይ የምናገረው ይሄ ሁከት ነው ሁከት አንዳንድ ቦታ ሁከት ነው ሁከት መፍጠር የለብንም ነገር ግን ለራሳችን ለብቻችን በሚሆንበት ጊዜ ቅድም እንደነገርኳችሁ ከሶስት አይነት ጸሎቶች በአንዱ ላይ በምንጸልበት ጊዜ በራሳችን ድምፅ ከፍ አድርገን ዝቅ አድርገን እግዚአብሔር የምንገናኝበት ጊዜ ይኖራል። ነገር ግን ሌላውን ወንድሜ ይተን በጠቀብ የምትጸልየው በጠቀብ ያለችው መረበሽ የለባትም ባይ ነኝ እኔ።
በጣም ጥሩ አመሰግናለሁ። ሌላ ተጨማሪ ከሌለ
ከጥያቄው ላይ ጥያቄ እንደውም ጩህ ይላለኝ እኮ ዝም አትበል ጩህ ተናገሩ የሚልበት ቃልም አለ በሌላ ቦታ ላይ እና ሄድኛው ደግሞ ጸጥ በሉ ይላል እና ይሄ ሊለያይ አይችልም እግዚአብሔር ቃል ጩህ ዝም አትበል ህዝቤን አጽናኑ ወደ እሷ ጩሁ ተናገሩ ይላለኝ እና ይሄኛው ደግሞ እንዴት ነው የተነገረን ደግሞ አሁን ይሄኛው በ42 ያለው ደግፍ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በርሱ ላይ መንፈሴን አድርጋለሁ እርሱም ለአሕዛብ ፍርድ ያወጣል አይቶ ማይናገር ማን ነው የማይጮህ ማይናገር ድምጹን የማያሰማው ማን ነው በዛ ውስጥ ተናጋሪውስ ማን ነው እና የተቀጠቀጠ ሸንበቆ የማይሰብረው ማን ነው እግዚአብሔር ነው አይደለ እንዴ እግዚአብሔር በማይናገር በማይጮህ ወይም ቃል በማይንትን በማይልበት ላይ እንደሚናገር እንጂ እግዚአብሔር ቃል ብዙ ጊዜ ጩሁ ተናገሩ ዝም አትበሉ ለህዝቤን አጽናኑ ይላል እግዚአብሔር ቃል ይናገራል ምን እንዴት ልናየው እንችላለን
እሺ የወንድሜ ጥያቄ ክርስቶስ ድምጹ አይሰማም ነበር በጸሎት ሆሳስና በጸጥታ ነው የጸለየው
እኛ ሱሱናን መከተል የለብንም ወይ ነው እንዳስተዋልኩት ከሆነ በደንብ ካልሰማሁት ወንድሜ አርመኝ። አንቺ ደግሞ ወንጌል ስንሰብክ ጮክ ብለን መናገር አለብን ለማጽናናትም መናገር አለብን ነው እና የሁለቱ ጥያቄ ለየብቻውን መልሳቸውና ወንድሜ እንዳልከው ጌታ ክርስቶስ አቤት
ለጠያቂው ጊዜ ስጠውና እሱም ይጀምራው ካለ ተምብል ቢልቻ ሰዓት በጣም የሄደ ስለሆነ
ነው ይቅርታሽን ልክነው። እሺ ወንድሜ እና ሁለቱ ጥያቄ በተለያየን እሺ
ሐሳቢ ያንተ ሐሳቢ ሰማኛ ሐሳቢ ጻርህና
እሺ እኔ የምለው ምንድነው ልክ ነው ወግዜ ለሁሉ ብሏል ግዕዝ ለሁሉም ጊዜ አለው በለሆሳስ ምን ጸልየው ጸሎት አለ ልክ ነው ለመታየት ብለን እንዳንጮህም እንዳናረዝምም ባይዘወይ መጽሐፍ ቅዱስም ግልጽ አድርጎ ይናገራል በጸሎታቸው ርዝመት የሚሰሙ ይመስላቸዋል የሚል ቦታ አለ አንድ ቦታ ላይ ጥቅሱን በቃሌ ባላቀውምና እሺ አዎ እና እንደዛ ጸሎታችን እጥር ብሎ ለክ ነው ትርጉም የሚሰጥና ከጌታችን ጋር ምን እንነጋገር ስለሆነ በርጋታ ብናደርገው እንትን ይላል ግን ይሄ የሚጠቅሰው ምንድነው ፎከሳችን አንዳንዴ ሲሰረቅብን ጮክ ስንል ራሳችን እኮ ነን ለምሳሌ ብቻን እየጸለይኩ ከሆነ ሐሳቤ በቃ ጸጥ ይስጸልይ አንድ ነገር መጥቶ ዲስትራክት ሊያረጋኝ ሲል ጮክ ስል ራሴንም አነቃቃሁና መለስኩኝ ወደ ጸሎት መንፈስ እና ለዛ እንድንጠቀምበት መሰለኝ የዛሬው ትምህርት አንዳንዴ ጮክ ብለን እንድንጸልይም የሚያስተምረንና በግል ሲሆን ነው እንዳላችሁት በአደባባይ ሲሆን ደግሞ የአደባባይ ጸሎት አለ የቤተሰብ ጸሎት አለ የግሉ ነው ዛሬ በጣም አስፈላጊ ሆኖ የተነገረ ምክንያቱም ከአምላካችን የበለጠ የሚያቀርበን በግል የምንጸልየው ጸሎት ነው ለማለት ነው ተጨማሪ ጌታን ክርስቶስን በብዙ ነገሮች እንመስለዋለን እሱ ግን በጣም መንፈሳዊ ስለሆነ እና የጸሎት ህይወቱ ለየት ያለ ስለሆነ ፎከስም እንደኛ የሚረበሽም አይደለም ምክንያቱም ጠንካራ ነበር በጸሎት እንትኑ እና ለሱ ለየት ያለ አጸላሌ ሊጸልይ ይችላል ለኛ ግን ደካሞች ስለሆን ይሄ የተለያየ ነገር እያስተማሩን ነው መጽሐፍ ቅዱስ ውስጥ ባይጻፍም በራሳቸው አስተያየት እሺ ወንድሜ ከተል
እሺ እግዚአብሔር ይባርካችሁ የታይ ባርኪ እኔ ከሁሉም የበለጠ ዮናስ ጸሎት በአሳ ሆድ ውስጥ ሆኖ የጸለውን ጸሎት እስኪ የምንመልከትና ድምፁም አይሰማም ግን ልቡ ከአምላክ ጋር ተገናኝቷል የሱ ጸሎት ተሰምቶ እንደገና ደግሞ አሳ ወደ ውጭ አውጥቶ እንዲተፋ አደረገ ጸሎት ልባችን ከሱ ጋር የማገናኛት እንጂ ብንጮህም ጸጥ ብለን በውስጣችን እንኳን ብንጸልይ ብዙ ሰዎች እርሚያዝመውን ጉድጓድ ውስጥ ተጥዬ እያለ ነበር እና የትም ከአምላክ ማምለጥ ስለማንችል የልብ መገናኛት እየሄድንም መጸለይ እንችላለን እየበለንም መጸለይ እንችላለን እየሰኘንም ደግሞ መጸለይ እንችላለን እየሰረንም መጸለይ እንችላለን ግን ቀጥታ ከአምላክ ጋር የልብ መገናኛት ነው ጠይቆ እንጂ ብንጮህ ቀስ ብለን ብንጸልይ ምናልባት ከሰው ጋር ብንጸልይበት ጊዜ ሰዎች እንዲሰሙ ማሰማትን ያስፈልጋል። ሆኖም ግን አንዳንድ ቦታ እንደምናየው ጮሆ ካልተናገሩ ወይም ደግሞ ጮሆ ካልጸለዩ ጸሎታቸው ተሰሚነት እንደማያገኝ የሚያስቡ ሰዎች ስላሉ ነው ለማለት የፈለግኩት። እግዚአብሔር ይባርካቸው።
እሺ፣ በጣም ጥሩ ጥያቄ ነው። ጌታ ይባርኮት። ሌሎቹም ለተሳተፋችሁ በጣም አመሰግናለሁ። ተባረኩ። ዘመን አይቀጥይ።
እሺ፣ እግዚአብሔር ይባርክ። አንተንም ጌታ ጸጋውን ያብዛል፣ አገልግሎትህን ይባርክ። ሁላችንም እግዚአብሔር ይባርክ የተሳተፋችሁትም ሁሉ። እኛም እንግዲህ በጸሎት ህይወታችን መበርታት እንድንችል እንደተማር ነው መኖር እንድንችል ሁላችንንም እግዚአብሔር ይርዳን ታለሁኝ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። አሁን ወደ ሁለተኛው ክፍል እንሸጋገራለን። ከዛ በፊት ሁላችሁንም እንኳን ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁ። ዛሬ የተቀደው ቁጥር የሚሆነው 7220 ነው። ከዚህ ቀጥለን የዝማሬ ጊዜ ነው የሚኖረን። ከዝማሬው በኋላ እህታችን ፍሬ ህይወት በቃል ታገለግልናለች። የዘማሪውን ጊዜ የምትወስድልን እህታችን የዛብ ነች። አሁን ጊዜ ወለሳ ሰጣለሁ። ተባረክ የዛብ።
እግዚአብሔር ይስጥልኝ። ፕሮግራሙ ነው የመራው ጋሻው ሰንበትን ስላዋየን ጌታ ይባርክላለሁ። ከዚህ በመቀጠል የምዘምረው መዝሙር ከመዝሙር መጽሐፋችን ነው። መዝሙር 218 እንዘምራለሁ። ሁላችን ሰማይ ስንደርስ የሚለውን መዝሙር እዘምራለሁ።
የኢየሱስን ግሩም ፍቅር ዘምር፣ ምሕረቱን ጸጋውን ዘምር። በከበረው ግሩም ስፍራ ያዘጋጃል ቤታችን። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስንይ እንዘምር የድል መዝሙርን። የመናኝን ጎዳና ስንጓዝ ደመና ሁሉ ከላይ ያልፋል። የጉዞችን ቀና ሲያልቁ ደመና ሁሉ ያልፋል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙርን። ታማኝና እውነተኛ ንሁን፣ በየቀኑን ታምነን እንስራ። በክብር ጌታችን ስናይ ዋጋችን ይከፍለናል። ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር። በፊታችን ወዳለው እንፍጠን፣ ውበቱን አሁን እናያለን። የጎደጆ ሲከፈቱ በወርቅ ጎዳና ስንሄድ፣ ሁላችን ሰማይ ስንደርስ ምን አይነት የደስታ ጊዜ ይሆን? ጌታችንን ስናይ እንዘምር የድል መዝሙር።
እግዚአብሔር ይስጥልኝ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ። እግዚአብሔር የተመሰገነ ይሁን። ሁላችንም ለሰማይ ቤት ያብቃን። እሺ፣ እዚህ ቀጥለን እንግዲህ ወደ ቃሉ አገልግሎት እንገባለን። እህታችን ፍሬ ህይወት እንኳን በደህና መጣሽ። አሁን መስመሩን ላንቺ ለቃለሁ። ተባረኪልኝ።
አሜን። እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ። በእውነት ሰንበት ትምህርቱ እጅግ ደስ የሚልና የእግዚአብሔርን ፈቃድ በህይወታችን የሚጋብዝ ሰንበት ትምህርት ስለነበረ እንዲሁም ደግሞ አላቅም እንግዲህ ወንድሜ ጋሻው ጸሎት ስለተሰማ እንግዲህ አንተ ስላልኩ ይቅርታ ስለማንተዋወቅ ነው። የጸሎት መልስ ምን ያክል እንዲህ በአንድነት ተሰብስበን የምናደርገው የጸሎት ውጤት ዋጋው እንዲህ እንደሆነ በመጀመሪያ ስለገለጥክልን፣ እህታችን የዛብ ደግሞ በጣም ወደው መዝሙር ስለዘመርሽልን እግዚአብሔር አብዝቶ አብዝቶ ይባርካችሁ ላለሁኝ ጸሎት እናድርግ። የምትወደን እያንዳንዳችንን በስማችን በማንነታችን ውስጣችንን የምታውቅ የምትረዳ ቅዱስ አምላክ እግዚአብሔር ሆይ በዚህ ሰዓት ልትናገረን በፊታችን ስላለ እኛም ደግሞ ልናዳምጥ ልንታዘዝ ልንሰግድል በፊት ስለተሰበሰብን ክብር ላንተ ይሁን። አባት ሆይ ተናገረን እኛም እንታዘዝ እንስማ በክርስቶስ ኢየሱስም አሜን። ሰንበት ትምህርቱ ከአገልግሎቴ ጋር ይሄዳል። ስለዚህ መንፈስ ቅዱስ የሰጠን መልእክት ነው ብዬ ስላሰብኩኝ የሄኖክን ስለ ሄኖክ የተጻፈውን በትንቢት መጽሐፍ ላይ ያለውን በትንሹ አንድ ቦታ ጨምቄ ከመልእክቴ ጋራ ለማቅረብ ወደ መጀመሪያ ላይ ለማንበብ እፈልጋለሁና እጅግ ደስ ብሎኛል። ለዛ ነው በመጽሐፉ የሃይማኖት አባቶችና ነቢያት የመጀመሪያው መጽሐፍ ላይ ነውና ሴትና ሄኖክ የሚለው ክፍል ነውና ሄኖክ የመጀመሪያው ልጁን ገጽ 85 ላይ የመጀመሪያው ልጁን ከወለደ በኋላ ከፍ ወዳለው መንፈሳዊ ተሞክሮ ላይ በመድረስ ከእግዚአብሔር ጋር የቀረበ ግንኙነት መሰረተ። የመጀመሪያ ልጁን ከወለደ በኋላ ይህንን ነጥብ እንድትይዙልኝ ፈልጋለሁ። ሄኖክ እንደ እግዚአብሔር ልጅነቱ ያለበት ኃላፊነትና ግዴታ አብልጦ ተገነዘበ። ልጅ አባቱን በጥበቃና በመታመን በመሻት ለወላጁ ያለው ፍቅር በተመለከተ ጊዜ ለመጀመሪያ ልጁ ያለው ጥልቅ ፍቅርና ርህራሄ እግዚአብሔርን አንድ ልጁን በመስጠት ለሰው ልጆች ያሳየውን የከበረ አምላካዊ ፍቅር እንዲያስተውልና የእግዚአብሔር ልጆች በሰማያዊ አባታቸው ላይ በመተማመን የሚያገኙትን ፎይታ በጥልቅ እንዲረዳ አደረገው። እግዚአብሔር በክርስቶስ በኩል ያለውን በሰባዊ አይምሮ ሊለካ የማይችል መለኮታዊ ፍቅር ለሄኖክ የቀን ከሌሊት አምልኮ ሆነ። ይህ ፍቅር አብረውት ለሚኖሩ ሁሉ ለማሳየት ነፍሱ አጥብቃ ትሻና ትተጋ ነበር። በተጨማሪም በየቀኑ የህይወቱ እንቅስቃሴ ጋራ የተሳሰረ ሆነ። ሄኖክ እንደ ባል እንደ አባት ከማህበረሰብ ጋር ወዳጅና ዜጋ የነበረው ይህ ግለሰብ ጽኑና ታማኝ የጌታ አገልጋይ ነበር። ይህ ሁሉ ተፈጥቷል ወገኖች። ሄኖክ የሄኖክ ልብ ከአምላካዊው ፈቃድ ጋር ስምም ነበረው። አንዳንድ ክርስቲያኖች ለሚኖሯት ጥቂት ዘመን ለእግዚአብሔር ያላቸው ታማኝነት ደካማ ነው። ነገር ግን የሄኖክ እምነት ጠንካራ፣ ፍቅሩ ጽኑና በዓመታት ውስጥ የማይዋዥቅ ነበር። ጠንካራ በከፍተኛ ደረጃ የዳበረ አእምሮና ሰፊ ዕውቀት የነበረው ሄኖክ በእግዚአብሔር በተሰጠው ልዩ መገለጥ የከበረ ሰው ነበር። እየጠመረ ይሄድ የነበረው እርክተትና ፈሪሃ እግዚአብሔር እጦት በከፍተኛ ሐዘኑ እየከተተው ሄኖክ የህዝቡ ክህደት ለእግዚአብሔር ያለውን ከበሬታና አምልኮ እንዳይሸረሽርበት በመስጋት ከማህበረሰቡ ጋር የነበረው ግንኙነት በቋሚነት በማስወገድ ብቻውን እየጸለየና አምላኩን እያመለከ ሰፊ ጊዜ ያሳልፍ ነበር። የሙታን ሁኔታ በእጅጉ ይረብሸው የነበረው ሄኖክ ጻድቃንና ኃጢያን በአንድነት ወደ አፈር እንደሚመለሱ በመገመት ይህ የእነርሱ ፍጻሜ እንደሆነ አድርጎ ያስብ ነበር። በጥቂት ነው ያነበብኩላችሁ፣ ሄዳችሁ እንድታነቡ ነው። በእውነት እግዚአብሔር በዚህ ወደ መልእክቴ ስገባ የሰማይን ሕግ ማስከበር የሚል ርዕስ ሰጥቼዋለሁኝ። ስለ ሰለሞን ወይንም ሰለሞን የነበረው ህይወት እንዴት ነበር? ዛሬ እኔና እናንተስ ደግሞ ከሄኖክ እንዲሁም ከሰለሞን እንዲሁም ከተለያዩ የእምነት አባቶቻችን የምንማረውን ነገር ለዛሬ እግዚአብሔር መንፈስ ቅዱስ የሰጠንን እናያለን። ንጉስ ሰለሞን የእግዚአብሔርን የሰማይ ህግ እስከተበረ ድረስ እግዚአብሔር በርተርቱ ጋር ነበር። የሰማይን ህግ እስከተበረ ድረስ እስራኤልን ያለ አድሎና በርህራሄ እንዲገዛ ጥበብ ተሰጥቶት ነበር። ምንም አይነት አድሎ ሳይኖር እየወደዳቸው እየራራላቸው በመንግስቱ መጀመሪያ ላይ ትዝካላችሁ፣ እነዛ ሁለት እናቶች ወደ እሱ ጋር መጥተው የሰጠውን ፍርድ እናስታውሳለን። ስለዚህ በእንደዚህ አይነት ርህራሄ ህዝቡን እንዲመራ እግዚአብሔር እድል ሰጥቶት ነበር። ሀብትና ንብረት በስቶለት በዙሪያው ላሉ ነገስታት እንደ ምሳሌ ሆኖ ነበር። ሰለሞን ሰፊ ግዛት ነበረው። ከግብጽ እስከ ፍልስጤም ዙሪያውም ሰላም ሆኖለት ነበር። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔርን እስከታዘዝን ድረስ የሰማይን ህግ እስካከበርን ድረስ ይህ የማይሆንበት ምክንያት የለም። ቅድም ወንድማችን ጸሎቴ እዚህ ለእናንተ ነግሪያችሁ ዝች ጋር በጸለይ ነው እግዚአብሔር ስራውን ሲሰራ አደረ። ጧት ስነሳ መልስ አገኘው አይደል ያለው። እኛ የሰማይን ህግ እስካከበርን ድረስ ለጸሎት ራሳችንን በእግዚአብሔር ፊት እስካቀረብን ድረስ ከእግዚአብሔር ጋር ያለን ግንኙነት እንደ ሄኖክ፣ ምክንያቱም በአካባቢው የነበረው ማህበረሰብ ትክክል እንዳልሆነ ሲያቅ ሙሉ ለሙሉ ግንኙነቱን አቋረጠ ከነሱ ጋር። ይህ ሁሉ በረከት ለሰለሞን የተሰጠው በረከት ግን በክህደት ጨለማ ተዋጠ። ይዲያ በእግዚአብሔር የተወደደ እግዚአብሔር በሰጠው ጥበብና ሀብት በዓለም ዙሪያ ዝናን ያተረፈው ሰለሞን ሌሎችን የእስራኤልን አምላክ እንዲያመልኩ የመራው ሰለሞን አሳዛኝ ነገር ደረሰበት። አንዳንድ ጊዜ በጣም እንትናኮ ጥሩ ሰው ነው፣ እንትናኮ እንደዚህ በቃ አይነት ሰው ነው፣ እንደዚህ ያደርጋል፣ ይሰብካል፣ እንደዚህ ይጸልያል፣ እንደዚህ ነው ብለን ያልናቸው እንደ ሰለሞን አይነት ማስተዋልና ጥበብ የተሰጣቸው ሰዎች አሳዛኝ ነገር ይደርስባቸዋል። ግን ዛሬ የሰለሞን ህይወት ምን ያስተምረናል? የሄኖክ ህይወት ምን ያስተምረናል? ወገኖች እግዚአብሔር የእስራኤል ገዢዎችን አሳዛኝ ጥፋት አስቀድሞ ስለሚያውቅ ከብዙ ዓመታት በፊት ለሙሴ መመሪያ ሰጥቶት ነበር። የምናደርገውን ነገር ዛሬ እኔና እናንተ እንኳን እዚህ ጋር የደረስንበትን የመንፈሳዊ ህይወት ደረጃ እግዚአብሔር ስለሚያውቅ እግዚአብሔር አስቀድሞ ዘዳግም 17ን ወይንም ደግሞ ከቁጥር 18 ጀምሮ ያለውን ህግ ለሙሴ መጀመሪያ እንደሰጠ ዛሬም ያ ህግ ለኛ ለእናንተ ይሰራል። የሚገርመው ነገር አስርቱ ትእዛዛት ብቻ እንዳይመስለን አይምሯችን ትክክል ያልመሰለን ወይም ደግሞ እግዚአብሔርን የማያስከብረው ነገር አስርቱ ትእዛዛት ሁሉንም ነው የሚጠቀልለው። አትግደል ካለ ለመግደል ማሰብ፣ በመግደል ዙሪያ ያሉትን ነገሮች በሙሉ ነው የሚያጠቃልለው። ይሄስ ደግሞ በዘዳግም ምዕራፍ 17 ቁጥር 18 ጀምሮ ያለው እስቲ ምን ይላል እናንብበው። በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህ ህግ ለራሱ መጽሐፍ ይጻፍ ይላል። ለራሱ በመጽሐፍ ይጻፍ። ቁጥር 19 አምላኩ እግዚአብሔርን መፍራት ይማር ዘንድ የዚህን ህግ ቃል ሁሉ ይህችንም ስርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ ከትእዛዙም ቀኝና ግራ እንዳይል እርሱም ልጆቹም በእስራኤልም ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ ከእርሱ ጋር ይኑር፣ እድሜውንም ሁሉ ያንብበው። እግዚአብሔር ይህንን ህግ ለእኔና ለእናንተ ሰጠ። እግዚአብሔርን መፍራት ይማር ዘንድ ሄኖክ ምንድን ያደረገው? እግዚአብሔርን እኮ ነው የፈራው፣ እግዚአብሔርን ያከበረው። ከዛ ደግሞ
የዚህን ህግ ቃል ሁሉ ይችንን ስራ ጠብቆ ያደርግ ዘንድ የእግዚአብሔርን ህግ መጠበቅና ማድረግ ይቻል ይሆን? ካልተቻለ ደግሞ እግዚአብሔር ጋር ያለን ግንኙነት እንደ ሄኖክ ይሆን ይሆን? ይሄ እንግዲህ ለኛ የመጣ ጥያቄ ነው። አንዳንድ ጊዜ ትንሽ ነገር ሲሆንልን የምናሳየው ኩራት፣ እግዚአብሔር ከኛ ጋር የሆነ ነው ብለን ለማሳየት የምንጥረው ጥረት አንዳንዴ እንዴት እንደሚያረገን እንደሚጥለን እንዴት እንደሚያንገዳግደን እናስተውላለን። ስለዚህ ይህንን በዘዳግም ምዕራፍ 17 ቁጥር 18 እስከ 20 ያለውን ህግ ወገኖቼ እኔና እናንተ እንግዲህ ምንድነው ያለው? ተሌዋውያኑ ካህናት ወስዶ ይህንን ህግ ለራሱ በመጽሐፍ ይጻፍ በጽሑፍ ይጻፍ እንዳለ ሁሉ እኔና እናንተ ደግሞ ይህንን ጽሑፍ በቤታችን ጽፈን መመሪያ ልናደርገው ይገባል። ሲሰጠን ትዕቢት እንዳይዘን፣ ሲሰጠን እግዚአብሔር ከኛ ጋር መሆኑን ስናቅ እና ደግሞ መሆኑን ሲታይ ሲገለጥ አሁንም በትዕቢት እንዳንወድቅ እግዚአብሔር የሰጠንን በረከት እንዳናጣ። ሰለሞንም እነዚህን ትእዛዛት በደንብ ያውቃቸው ነበር። ለተወሰነ ጊዜ ተቀብሏቸው ነበር። በሲና በተሰጠው ህግ መሰረትም ደግሞ ለመኖር ምኞቱ ነበር። መንግስቱን የሚመራው በዙሪያው ካሉ መሪዎች በተለየ ሁኔታ ነበር። እግዚአብሔር ይመስገን። እኔና እናንተ ህጉን ስንታዘዝ በዙሪያችን ካሉ ሰዎች ልዩነት እናሳያለን። ይህንን እንድናቅ አንድ ቀን በጣም ልጆኜ ነው ትምህርት ሚሽን ስንማር አስተማሪያችን ምን ነገሩን፣ አንድ አገልጋይ ኮንፍራንስ ነበር እና ከአብሮት የሆነ ያላም የማያምን ሰው አብሮት ወደዛ ኮንፍራንስ ይሄዳል፣ ጓደኛው ነው። ከዛ ይመጣ አገልግሎ ቀኑ ሙሉ ሲሰብክ ይውልና ለምሳ ቤቱ ሲመጣ ሳይጸልይ ሊበላ እንደዚህ እጁን ስድድ ሲያደርግ እንዲህ ሳትጸልይ ልትበላ ነው አለው አለ። ከዛም በኋላ ከእንደገና ይቅርታ እውነትህን ነው በቃ በጨዋታም ተይዤ ሳልጸልይ ልበላ ነበረ ብሎ ያላመኑ ሰዎች ያዩናል፣ ያላመኑ ሰዎች ያስተምሩናል። ምክንያቱም በእነሱም ልንማር እንችላለን፣ ከጥፋታችን ልንመለስም እንችላለን። ምክንያቱም እነሱ ለእንከናችንን ሊያዩብን ይሆናል እንግዲህ ጠላት የላከብን ነገር። ግን ምንማራቸው እንድንነቃ ለእነሱ የምናሳያቸው ባህሪ ለእግዚአብሔር የምናሳየውን ባህሪ ላይ እንድንሰራበት ይሆናል ብለው ያ አስተማሪ ሲነግረኝ አስታውሳለሁ። መንግስቱን የሚመራው በዙሪያው ካሉ መሪዎች በተለየ ሁኔታ ነበር። ምክንያቱም እነሱ እግዚአብሔርን የማይፈሩና ህጉን የማይቀበሉ ነበሩ። ስለዚህ በእስራኤል በስተደቡብ ከሚኖሩ ነገስታት ጋር ግንኙነትን ለማጠናከር ጎራ ማለት ጀመረ። ሰይጣን የመታዘዝን ውጤት ያውቃል። ስንታዘዝ እንደምንባረክ፣ ስንታዘዝ ከሌሎች ልዩነት እንደምናመጣ፣ ስንታዘዝ እግዚአብሔር በብዙ በረከት ውስጥ እንደሚያስኬደን ያውቃል ሰይጣን። ስለዚህ ይሄንን ደግሞ ሰይጣን እንደሚያውቅ እኔና እናንተ ይኸው ከሰማን ምን ማድረግ አለብን? ስለዚህ ሰለሞን በተሰጠው ጥበብ ያገኘውን በረከት ለማበላሸት መጥፎ ነገር ለማድረግ ጀመረ። በቃ አንዳንድ ጊዜ የእግዚአብሔር እየባረከን ሲሄድ የምናደርጋቸው ነገሮች ወደ ጥፋት በረከቱን ያገኘ ነው በእግዚአብሔር እንደሆነ እንረሳለን። ሰይጣንም ተሳካለት። አንደኛ ነገስት 3:1 ላይ ሰለሞን የፈርዖንን ልጅ አገባ። ከግብፅ ውጡ አይደል የተባለው? ከግብፅ ወጥተው ያንን ሁሉ መከራ በልተው ተስፋይቱ ምድር ላይ የደረሱ ሰዎች ከእንደገና ተመልሶ በጋብቻ ወደ ግብፅን ወደ እስራኤል መሃል አመጣ። አብረው እንኳን የነበሩት ከግብፅ አብረዋቸው የወጡ ታዘው በራቸው ላይ ደም ቀብተው ከግብፅ የወጡት እንኳን ሰዎች አስቸግሯቸው ነበር አንድ ወንድም ያለ ጥልቅል ህዝብ እኮ እንደዚህ ነው ይላል በቃ ወልግዝ ጥልቅል ህዝቦች ምን ያደርጋሉ መተው ግብጻውያን መተው ይረብሻሉ ስለዚህ እንደዛ መንገድ ላይ እንኳን ያሰቃዩአቸው እንደመጡ ማስተዋልና ጥበብ ያለው ሰለሞን እያወቀ ምን አደረገ ግብጽ ተመልሶ ሄዶ ከግብጽ ምን ይዞ መጣ እንደሰው ስናዩ እኔና እናንተ በእንግዲህ ከእግዚአብሔር ህግ የሚጻረር ነገር ቢሆንም ሁኔታውን ስናይ ደግሞ መልካም ይመስላል ምክንያቱም ምንድነው ይቺ ዓለማዊ ሚስቱ ከርሱ ጋራ እግዚአብሔርን ማምለክ ጀመረ በቃ በደንብ እግዚአብሔርን ታመልክ ጀመረ ፈርዖንም በከተማው የሚኖሩትን ከነአናውያን በማጥፋት ሰለሞንን አገዘውና ምርኮውን ደግሞ ለሰለሞን ሚስት ለዚች ለግብጻዊቱ ለልጁ ማለት ነው ፈርዖን እንደ በቃ እንደ ስጦታ አበረከተላት ሰለሞን በሜዲትራኒያን በኩል ያለውን ግዛቱን በደንብ አስፋፋ በቃ በደንብ ነገር ግን ንግስቲቱ ዓለማዊ ስለነበረችና ከጣዖት አምላኪ መንግስት ጋራ በመተባበሩ ምክንያቱም ፈርዖን ይሄንን ሁሉ መንግስቱን አከበረለት ጣላቶቹን አጠፋለት ከዛ ደግሞ ምርከኞቹን አምጥቶ ለልጁ ወይም ደግሞ ለቤተ መንግስት አገልጋይ ያደረገለት ስለዚህ ሰለሞን አፍቆ ይለው ጣላት ምን አድርጎ እኔና እናንተን ከመታዘዝ ወደ አለመታዘዝ እንደሚወስድ ያቃል እኔን የሚያስደስተኝን ነገር ለኔ ብርቅ የሆነ ነገር ሁሉ ጊዜ በቀላሉ እንዳገኝ ፊቴ ያስቀምጣል በቃ ሞጆ ነገር በቃ አጠገቤ ሆኖ ያንን ነገር እንዴት ነው ማገኘው ያ ነገር እንደሚጥለኝ ላቅም ይችላል ግን ደግሞ ባለማወቅ በቃ በዛ ነገር ተጠምጄ ሊሆን ይችላል ሰይጣን ይሄንን ነው እኔና እናንተ ላይ የሚያደርገው በጣም ይታገለናል ወገኖቼ ሄኖክ በጣም ነው አይገርምም ስለ እግዚአብሔር ስለ ክርስቶስ መጥቶ እንዴት ሞቶልን እንዴት የሚከፍለው መስዋዕት የሚያልፍበት መከራ ለሄኖክ ተገለጠለት ያንን በዛን ጊዜ ለነበሩ ሰዎች ለመንገር ቢሞክር አልሰማ አላያሉት አስቡት አንዳንድ ጊዜ እግዚአብሔር በብዙ ሊነግረን ይሞክራል ስለኛ ይሳሳልናል ስለኛ ብዙ ነገሮችን እንዴት አድርገን ማግኘት እንደምንችል ይጥራል ዝም ብሎ እግዚአብሔር ለጠላት አሳልፎ አይሰጠንም ፈቃዳችን እሱን መከተል ካልሆነ ትቶን ይሄዳል ምክንያቱም ካልፈለግነው የሚያስገድድ አምላክ አይደለም ሁልጊዜ በዮሐንስ ወንጌል ምዕራፍ 10ን ሞደው ጥቅስ ነው እግዚአብሔር እረኛችን ይላል ከፊት ለፊት ሄዶ ነው በጎቹን የሚጠብቀው እንዴት አልገባ ብሎኝ እንዴት እንደተቸገርኩ እሱ ምዕራፍ ብታዩ እንዴት ከፊት እየሄደ እኔ በቃ በራሴ ነው አይታልኩት ከፊት እየሄደ እንዴት እረኛ በግ ይጠብቃል እያልኩኝ ግን የኔና የእናንተ አምላክ እንከናችንን አያይም ተኋላችን ከሆነ እንከናችን ብዙ ነው እናነክሳለን ብዙ ነገሮችን ደስ የማይል ነገር ከኛ ላይ የተጻፈ ነገር ያነባል ስንስቃን አስደስትም ስናወራ አናስደስትም ያንን ባህሪያችንን አያይም ወገኖቼ ታዝባችኋል ይህንን ቦታ ሰለሞን አልገባውም ሰለሞን ይሄ ሁሉ የረኛው ፍቅር አልገባውም ሄኖክ ግን ገብቶታል ሰለሞን ማህበረሰብ ውስጥ ሄዶ ራሱን ጓደኝነት ፈጥሮ ራሱን አስተዋውቆ ሀብት መሰብሰብ ሲፈልግ ሄኖክ ግን ከማህበረሰቡ ጋራ እግዚአብሔርን ማህበረሰቡን ራሱን አንድ የሚያደርግ ነገር አጣ እሱና እግዚአብሔር ብቻ ስለዚህ ከማህበረሰቡ ጋር ያለው ግንኙነት የሄኖክ ሲቋረጥ ሰለሞን ግን ከማህበረሰቡ ጋራ ግንኙነቱ እጅግ የጠበቀ ሆነ። የህዝቡን ቅድስነት ለመጠበቅ እግዚአብሔር የሰጠውን መመሪያ ገሽሽ አደረገ። የተሰጠንን ኃላፊነት እኔና እናንተ እንወጣለን። ህዝቡን እንድንመራ፣ ህዝቡን እንድናስተዳድር፣ ስለ ህዝቡ እንድንጸልይ የተሰጠንን ኃላፊነት ተወጥተናል ወገኖቼ። አዎ ረጅም ሰዓት በጉባኤ መካከል መጸለይ የለብንም፣ ግን እኛ ከእግዚአብሔር ጋራ የምናሳልፈው ጊዜ ይበቃናል ብላችሁ ታስባላችሁ? በግል የምናሳልፈው እሱን ራሳችን እንድንፈትሽ ይጠይቃል። የእግዚአብሔርን ፈቃድ በራሱ ውሳኔ በመተካት የራሱን መንገድ መሄድ ጀመረ። ከብዙ ነገስታት ጋር በንግድ ግንኙነት በማመካኘት ያልተቀደሰውን ውል ገባ። ይህም ውል ከዓለማውያን ልዕልቶች ጋር የጋብቻ ውል ነበር። አንዳንድ ጊዜ የምንወስነውን ነገር አናቅ፣ ምን አይነት ውል እንደምንገባም አናቅ፣ እንዴት አድርገን እንደምንሄድ አናቅም። እግዚአብሔር ደግሞ እንዴት አድርጎ እንደሚለምነን ይህንን ሰንበት ትምህርት ስንጀምር የመጀመሪያው ትምህርት ላይ የእግዚአብሔርን ፍቅር ነበር ያየነው። የመጀመሪያው ሁለተኛው ላይ የእግዚአብሔር ፍቅር የአጋፔ ፍቅር ነው። ባል ክርስቶስ ቤተ ክርስቲያንን እንደወደደ ሚስቱን ይውደድ ሲል ሚስቱ የፈለገ ብታሰቃየውና የፈለገ ብትጎዳው የራስሽ ጉዳይ ብሎ ሳይሆን እንደ ክርስቶስ ጸጥ ብሎ ይውደዳት ነው የሚለው መልእክቱ። ስለዚህ ይህ የአጋፔ ፍቅር ደግሞ የእሱ ልጆች እስከሆንን ድረስ በእኛ ውስጥ እንዲሆን እግዚአብሔር ይፈልጋል። ስለዚህ ሰለሞን ይህንን የእግዚአብሔርን ፍቅር የእግዚአብሔርን ትዕዛዝ በዓለማውያን ልዕልቶች ቀየረው። ታላቅ ምድራዊ ዝናና ብዙ ሀብት አተረፈለት። ሰለሞን ተባለ፣ እሱ ጉድ ተባለ። ያለው ንብረት፣ የሚያውቃቸው ሰዎች፣ የሚሰበስበው ወርቅና ብር ተባለለት። ሁለተኛ ዜና ምዕራፍ 1 ቁጥር 15 ላይ ብሩንና ወርቁን በኢየሩሳሌም እንደ ድንጋይ በዛለት ይላል። የዝግባውም እንጨት በቆላ እንደሚበቅል ሾላ ዛፍ ሆነለት። አሜን። ግን ምን ያደርጋል ወገኖች፣ ይህ ሁሉ በረከት እኔና እናንተን እንዲያገኘን ከፈለግን የሰማይን ሕግ እንታዘዝ ወገኖች። ራሱን ከእግዚአብሔር መሪነት እና በረከት ወደ ራሱ ብርታት አሻገረ። የእግዚአብሔር ምሪት፣ የእግዚአብሔር በረከት እኔ ነኝ ያመጣሁት ብሎ አሻፈረኝ አለ። የእግዚአብሔርን በረከት ትቶ ሄደ። እስራኤልንም ፍጹም መታዘዝ የተለየ ህዝብ እንዲሆን አድርጎ የነበረውን የአካባቢውንም ህዝብ ወግና ልምድ እንዲተካው አደረገ። በፍጹም መታዘዝ እስራኤላውያኖች የተለዩ ህዝቦች ተብለው ነበር። ነገር ግን በአካባቢያቸው ባለው ወግና ልምድ ዓለማዊ ነገር ህዝቡ ውስጥ እንዲገባ አደረገና ህዝቡ በቀላሉ እንዲሸነፍ፣ በቀላሉ እንዲወድቅ አደረገ። ትዝ ካላችሁ የእስራኤል ህዝቦች ከነአን ሊገቡ ዮርዳኖስ ወንዝ በመሃላቸው በነበረበት ጊዜ የወደቁበት ኃጢአት ነበረ። ያንን ኃጢአት በዛ ኃጢአት ውስጥ ይወድቃሉ ብሎ ማንም አልገመተም። ምክንያቱም ድጋሜ በለዓም መጥቶ የእስራኤል ህዝቦችን እዛ ጋር ነበረ ያገኛቸው። ሊረግማቸው በየቦታው ሰባት ሰባት መስዋዕቶችን የመስዋዕት ድንጋዮችን እየሰራ ሊረግማቸው ሲነሳ እርግማን የሚባል ነገር አልነበረም። ምክንያቱም ህዝቡን ከተራራው ላይ ወደ ታች ሲመለከቷቸው ስርዓታቸው እንኳን እጅግ ያስደንቅ ነበር ይላል ዘውልቅ ላይ ከዘውልቅ 23 ጀምሮ ባልሳሳት። ግን ከነአን ሊገቡ በቃ ወንዙን መሻገር ብቻ ሲቀራቸው አለቁ። ዛሬም ይህ የተለየ ህዝብ ፍጹም መታዘዝ ካለው ልዩ የሚያደርገው ልዩ ተደርጎ የሚኖረው ህዝብ በምናምንቴ ነገር እንዲቀየርበት አደረገ። ማ ሰለሞን ያ ጥበብና ማስተዋል የተሰጠው የክብሩና የብልጽግናው ምንጭ ማን እንደሆነ ረሳ። የነበረበትንም ኃላፊነት ትዝ ይላችኋል መዝሙር 78 ላይ እስራኤሎች እግዚአብሔርን እንዲያደርጎላቸው የነበረውን ይላል አይደለ? ዛሬም ሰለሞን ረሳ። ማን እንደሰጠው ከየት ይህንን ሁሉ በረከት እንዳገኘ ረሳ። ኃላፊነቱ ምን እንደሆነ በእስራኤል ህዝብ ላይ የነበረው ኃላፊነት ምን እንደሆነ ረሳ። የድሆችን ገንዘብ ለራሱ ክብር ማሳያ ተጠቀመበት። እንግዲህ አስቡት እንደ ሌሎች መንግስታት የጠባይና የውበት ፍጹምነትን ችላ ብሎ በጠባዩ የጠባይ ውበትን በጥሱ እኮ በባህሪው እግዚአብሔርን ይመስላል እግዚአብሔር በሱ ውስጥ ይታያል የሚለውን ባህሪውን ችላ ብሎ በታይታ በውጫዊ ውበት የበላይነት ተዋጠ። በጣም ያሳዝናል ይሄንን ሰለሞን በማግኘቱ። ምክንያቱም ትዝ ካላችሁ መጀመሪያ ላይ የጠየቀው ብር አይደለም ወርቅ አይደለም ማስተዋልና ጥበብን ብቻ ነበር። ይሄ ማስተዋልና ጥበብን የጠየቀው ሰለሞን ነው ይሄ ሁሉ የደረሰበት። በዓለም የተከበረ ሆኖ ለመታየት ክብሩን ሸጠ። ምን አይነት ክብር አያችሁ? የጠባይ ውበት ያለው ሳይሆን በውጫዊ ማንነት ላይ የተመሰረተውን ክብሩን የጠባይ ክብሩን ሸጠ። በታይታ እና በውጫዊ ማንነቱ ላይ የተመሰረተ ክብርን ማግኘት ስለፈለገ በከባድ ጥረት ወይንም በከባድ ቁጥር ያከማቸው ገንዘብ ጨመረለት። በጣም በዛ ንብረቱ ሁሉ። ምክንያቱም በቀረጥ ነው ይህንን ገንዘብ እየሰበሰበ ነበር። ኩራት፣ አልጠግባይነት፣ አባካኝነት፣ ጭካኔ፣ ግዴለሽነትን አስከተሉበት። በቃ ምን ይሆናል እኔ እንዲህ ነው የማሸንፈው እኔ እንዲህ ነው የማደርገው። ያኔ በመንግስቱ መጀመሪያ ላይ የነበረው የርኅራኄ መንፈስ ተቀየረ። ያኔ የነበረው የሚያሳዝን እሩሩ ቸር የነበረው መንግስታቸው አሁን ጨካኝ ሆነ። ጠቢብና መሐሪ የነበረው ንጉስ አሳዛኝና ፈርሃ እግዚአብሔር የሌለው ንጉስ ሆነ። ጨካኝ ፍርደ ገምድልም ሆነ። ወገኖቼ እዚህ ጋር ቆም እንድንልና እኔና እናንተ እግዚአብሔር ያደረገልንን አንዳንድ ጊዜ በጭካኔ የምናሳያቸውን ነገሮችን እናስተውል። እኔና እናንተ እግዚአብሔር ብዙ ነገሮችን አላደረገልንም? እግዚአብሔር ከኔና ከናንተ ጋር አይደለም? ዛሬ ከኔና ከናንተ ጋር ነው ወገኖቼ። እኔና እናንተ ያለ ማዳላት ነው የምንፈርደው? እሩሩነን ማስተዋልና ጥበብን ጠይቀናል ወይስ ከተሰጠን ተጠቅመናል? ታዲያ በተሰጠን ልዩ የእግዚአብሔር በረከት ለሌሎች ምሳሌ ሆነናል? የእግዚአብሔርንስ የሰማይ ትእዛዝ ተቀብለናል? በዙሪያችን ካሉት እንደሚለየን እንድናስተውል ይፈልጋል። ሰለሞን ሄዶ ሌላ ጋብቻን ነው ያገባው ወይንም ዓለምን ነው ወደ እስራኤል ያመጣው? ዛሬ እኔና እናንተ ዓለምን ወደ ቤታችን ወደ ቤተክርስቲያናችን አላመጣንም? ምድራዊ ሀብት ጊዜያችንን ሁሉ ለምድራዊ ሀብት አልሰጠንም? ጊዜያችንን ለጸሎት አዎ ይሄ ሰንበት ትምህርታችን የጸሎት ቦታ ስለጸሎት ከእግዚአብሔር ጋር ስለመሆን እያስተማረን ያለው እኛስ ምን አድርገናል ወገኖቼ በእውነት ከሰንበት ትምህርቱ ጋራ ይሄዳል ብዬ አይደለም እግዚአብሔር መንፈስ ቅዱስ የሰጠኝን ነው እኔ ያነበብኩ የመጣሁት እንጂ ያለንስ ነገር ላይ እንስገበገባለን ወይስ ወንጌል ዛሬ የምድር መጨረሻ ስለሆነ ወንጌል የሚሰራበትን ሁኔታ እያመቻቸን ነው ወይስ ገንዘባችንን እያከማቸን ነው ወገኖቼ ስንት ብር አለን 10 ዶላር ብዙ ነገር ይሰራል እየሰራንበት ነው እግዚአብሔርንስ በራስ መተማመን ቀየር ነው በምድራዊ ወግና ልማድ ቀየር ነው እኔና እናንተ በስቴ ተመረጥን እኛ ደግሞ በዙሪያችን ያሉትን በሱ የተመረጡትን ህዝቦች የተጠሩትን ህዝቦች ምን ያክል ይዘንና ተንከባክበናል ምን ያክል ጾምና ጸሎት እናደርጋለን ምን ያክል ለሱ ተሰጥተናል ወገኖች ይሄ እኔና እናንተን እንድንጠይቅ እግዚአብሔር ይላከልን መልእክት ነው ደስታማ ነኝ አዎ ኃጢአተኛ ነኝ አዎ ጌታ ሆይ እንደ ሄኖክ አካሄዴን አሳምርልኝ ከአንተ ጋር ልሁን ማስተዋልና ጥበብ ጠይቄ እንዳላጠፋ እርዳኝ ይህንን ልጸልይ ይገባል ወገኖች ሰዓት ይገድበናል ነገር ግን የእግዚአብሔር መንፈስ በእነዚህ ሰዎች ህይወት ውስጥ ለእኔና ለእናንተ ይዞልን የመጣውን እውቀት በህይወታችን ተለማምደ ነው እግዚአብሔር የተመረጠ ልዩ ህዝብ እንዲያደርገን ምኞቴና ጸሎቴ ነው እንጸልይ ጌታ ሆይ እናመሰግናለን በዚህ ሰዓት ስለተናገርከን በመንፈስ ቅዱስ አማካኝነት ለልባችን እውነትን ስለገለጥክልን ተመስገን ጌታ ሆይ እኔና ህዝብ እንድንፈራ እንድንታዘዝ ስትናገር እንድንሰማ ይሁንልን እኛም ደግሞ የተነገረንን ለሌሎች ማድረስ እንድንችል ብቻችንን ጌታ አምላኬ ወይ ወደ ሰማይ መሄድ ሳይሆን እኛን የመሳሰሉትን ወደ ቤት መሰብሰብ እንዲሆንልን መልካም ፈቃድ ይሁን ጸሎት እንዳገኘን ያሰበው እንዳይሳካለት በመንፈስ እርዳን በክርስቶስ ኢየሱስ ስም አሜን እግዚአብሔር ይባርካችሁ
አሜን አሜን አንቺንም እግዚአብሔር ይባርክሽ ፍሬወት ይታጸጋውን ያብዛልሽ አገልግሎትሽን ቤትሽን ሁሉ ይባርክ አሜን በዚህ ቃል እንደባረክሽን እግዚአብሔር ደግሞ አንቺን ይባርክላለሁ ስለነበረን ጥሩም ሆነ የማነቃቂያ መከር እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን ሁልጊዜም በህይወታችን የሚያስፈልገውን በተለያየ መንገድ እያስተማረንና እየተናገረን ስላለ እንግዲህ እግዚአብሔር ደግሞ እኛም በዚህ በመንሰማው ሁሉ መበርታት እንድንችል እግዚአብሔር ይርዳን ተባረኪ እዚህ ይቀጥለን እንደገና ህታችን የዛብ አሁንም በዝማሬ ታገለግለናለች
እሺ ዘለብስጥልኝ አመሰግናለሁ እታችንም እግዚአብሔር ይባርካት ላለው ለመጣችልን ቃል ከዚህ በመቀጠል ዳገት ቁልቁለቱን አብሮ ዚላ ደረሰ መሻግሮ የሚለው መዝሙር ዘምራለሁ
ሰማል ድምጽ
አዎ ሰማል
ዳገት ቁልቁለቱን አብሮ ዚላ ደረሰ መሻግሮ እስኪ ላመስግነው ጌታዬ ትካፋልንታይ ዳገት ቁልቁለቱን አብሮ እዚህ ላደረሰኝ አሻግሮ እስኪ ላመስግነው ጌታዬ ትካፋልንታይ ከሚያስፈራው ሞገ ከወጀብ ከማበ ጌታዬ ተብቆኝ እዚህ አድርሶኛል እስኪ ላመስግነው ጌታዬ ታላቅ ነው ዳገት ቁልቁለቱን አብሮ እዚ ላደረሰኝ አሻግሮ እስኪ ላመስግነው ጌታዬ ይጋፋልኝ ታዬ ለዘመናት አውረት እንጓዝ ከርመላል ጌታዬ ታማኝ ነው መቼ ይተወኛል ልቀኝለት ግኔ ለታማኝ ወገኔ ዳገት ቁልቁለቱን አብሮ እዚህ ላደረሰን አሻግሮ እስኪ ላመስግነው ጌታዬ ድጋፍ አለኝታዬ አውጥቶኛልና ጌታዬ በደሙ እስኪ ላመስግነው ከፍ ላደርገው ስሙ የችግር ደራሼ ድጋፍ ምሰሶዬ ዳገት ቁልቁለቱን አብሮ እዚህ ላደረሰኝ አሻግሮ እስኪ ላመስግነው ጌታዬ ድጋፍ አለኝታዬ ከቀኑ ፈላሳ ከሌሊቱ ግርማ ሸፍኖኛልና በመንፈሱ ሸማ ላቀርብ ምስጋና ጥላዬ ነውና ዳገት ቁልቁለቱን አብሮ እዚህ ላደረሰኝ አሻግሮ እስኪ ላመስግነው ጌታዬ ድጋፍ አለኝታዬ ዳገት ቁልቁለቱን አብሮ እዚህ ላደረሰኝ አሻግሮ እስኪ ላመስግነው ጌታዬ ድጋፍ አለኝታዬ እግዚአብሔር ይስጥልኝ ጌታ ይባርካችሁ
አሜን አንቺንም እግዚአብሔር ይባርክሽ ጌታ ጸጋውን ያብዛልሽ አገልግሎትሽን ቤትሽን ሁሉ እግዚአብሔር ይባርክ እግዚአብሔር የተመሰገነ ይሁን ሁላችንም ያለፍንበት የወጣነው የወረድነው ብዙ በህይወታችን አለ እዚህ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን በዚህ ምሽት ሲባርከን ስለነበረ ለዛ እግዚአብሔር የተመሰገነ ይሁን ያገለገላችሁትን ሁሉ ጌታ ይባርካለሁ እንግዲህ ዛሬ የተቀደው ቁጥር በድጋሜ 7220 ነው አሁን ደግሞ የምስጋናና የጸሎት አደራ ጊዜ ስለሆነ አሁን ጊዜውን ለጉባኤው ሰጣለሁ ምስጋና የጸሎት አደራ ያላችሁ
ሁሉ እግዚአብሔርን አመሰግናለሁ ክብር ምስጋና ለርሱ ይሁን ጥበቃው ቸርነቱን አብስቶልን በወጣንበት በሰላም መልሶ ቃሉ እንድንሰማ ድልን ሰዓት ለሰጠን አምላካችን ምስጋና ይድረሰው ሰንበትም ከማወያየት ጀምሮ በዝማሬም በቃልም በመምራትም ያገለግላችሁን በጸሎትም እንታገለግሉት ሁሉ ጌታ አምላክ ይባርካችሁ ጸጋውን ያብዛላችሁ ምረቱን በእኛም በልጆቻችን በእናታችን ላይ ላደረገ ጌታ ምስጋና ይድረሰው በእያንዳንዱ ቀን ምስጋና የነሳህ ጊዜ ለሚሰጠን አምላካችን ከድሚያችን እችን ቀለ ጨመረልን አዲስ ወር ላስጀመረን ጌታ ምስጋና ይድረሰው ክብር ሁሉ ለርሱ ይሁን ሁላችንም ጌታ አምላክ ይባርክ ደህና አደሩ
አሜን አሜን እግዚአብሔር ይባርክ ሻንችንም እሺ ደህና አደሪ
ምስጋና የጸሎት አደራ መስጠት ይቻላል
ይቻላል ያው አንዴ መቤት እየተናገርና ከዛ አንተ ትቀጥላለህ
እሺ
ያው ይሄን ምስጋና የሚገባው ምላክ ለሚያደርግልን ያደረገልን ሁሉ ጸሎትን የሚሰማ ምላክ ነው ምስጋና ይድረስ ከጠየቅነው ሁሉ ታማኝ ነው የሚያቀረባችንን ጥላያችን ሁለመናችን ብቻ ነው እንዳይሰማ የሚሆን ጸሎት አለ ልቦናችን ዞር አድርገን በፍጹም ልብ ወደ እሱ ሰንቀን በመጠራጠር ይሄ ሁሉ እንቅፋት ይሆንብን እግዚአብሔር ይመስገን በየጊዜው የጎደለንን ትምህርት የማናውቀው ያልተገለጸልን ግልጽ አድርገን ጌታ እንድናውቀው ስለሚያስተምረን ተመስገን። ዛሬ ስለተማርነው ትምህርት ስላገለገሉ ያሸወሰንበት ትምህርት እግዚአብሔር ይመስገን። በሕይወት ደግሞ በቃሉ አንቺን በመምራት ሌሎችን በመዘመር በመጸለይ በምታገለግሉ ሁሉ አገልግሎታቸውን ይባርክ። እኛ ተባርከንበታል። በቃሉም ጌታ ከቀድሞው የበለጠ ብዙ የማናውቀውን አውቀናል። እንድንከተለው እንድንኖርበት እንድናድግበት ደግሞ እግዚአብሔር ከእኛ ጋር ይርዳን፣ ሊያጽናን፣ ሊያቁመን፣ ያበርታን። ለታመሙ እንጸልይ። ለሀገራችን፣ ለምድራችን፣ ለሕዝባችን፣ በዓለም ዙሪያ ለተረበሸው ነገር ሁሉ እግዚአብሔር ወንጌሉን ለማዳረስ ደግሞ የመግባባቱን እግዚአብሔር ከእነሱ ጋር እንዲሆን በቤቱ ድንቅ ስራ እንዲሰራ በጸሎት እንበርታ። ጌታ ይባርካችሁ።
አሜን አሜን። አንቺንም እግዚአብሔር ይባርክሽ። እግዚአብሔር ደግሞ በታማኝነት መጸለይ እንድንችል ይርዳን። እንጸልያለን። ተባረክልኝ። እሺ፣ ጋሻው ቀጥል።
እሺ። እግዚአብሔር አምላክ ምስጋና ይድረሰው። በሰላም ሁላችንን ጠብቆ በየምሽቱ ቃሉን ስለሚያስተምረን መልካምነቱን ስለሚያሳየን ወደሱ እንድንቀርብ ደግሞ በተለያየ መንገድ እየተናገረን ስለሆነ አምላኬን እጅግ አድርጌ አመሰግናለሁኝ። አሁን የምጠይቀውም ጥያቄ አለኝ፣ ግን ምስጋና ጋር አድርጌ አብሬ ጥያቄውን አቀርባለሁኝ። ኢትዮጵያ አንድ የወንጌል ጥረት አለና በዛ ሁላችሁም መሳተፍ ስለምትችሉ የምትችሉ ሁሉ እንድትሳተፉ ዋናው ጸሎት ነው። ከዛ በተጨማሪ ደግሞ በአቅማችን የምንችለውን መርዳት የምንችል ከሆነ እንድንረዳ አሁን የምነግራችሁ ምስክርነት በደንብ አድርጋችሁ አድምጡኝ። በሆሳና ከተማ የአንድ አባት በኦንሊ ጂሰስ ወይንም ሐዋርያት የሚባሉ ቤተ ክርስቲያን ምዕመን ዋና የሆነውን የከተማውን ሰው አገኙትና ሲያነጋግሩት መጽሐፍ ቅዱስ ጋር ውይይት ሲጀምሩ በደንብ ሀሳባቸውን ሊረዳ እንዳልቻለ ሲገባቸው ታላቁ ተጋድሎ የሚለውን መጽሐፍ ሰጡት። ታላቁም ተጋድሎ የሚለውን መጽሐፍ ከወሰዱ በኋላ ሰው ያ ፓስተሩ የአካባቢው እንደኛ የዲስትሪክት መሪ እንደምንለው አይነት ብላችሁ አስቡትና እንደሱ አይነት ነው የከተማው የሐዋርያት ቤተክርስቲያን ማለት ነው። ወልም ኦንሊ ጂሰስ የሚባሉት እና ይሄን ሰው ካገኙ በኋላ ያንን መጽሐፍ ከሰጣቸው በኋላ ሰውየው ያነባል መጽሐፉን። መጽሐፉን ካነበበ በኋላ በጣም ተመስጦ እንደዚህ አይነት ታሪክ አለ ወይ መጽሐፍ ቅዱስ ላይ ብሎ መጽሐፍ ቅዱሱ መመርመር ይጀምራል። ያንን መጽሐፍ እየመረመረ እያየ ሲመጣ መጽሐፉን በሙሉ አንብቦ ጨረሰው፣ ታላቁ ተጋድሎን ማለት ነው። ከዛ በኋላ በተጨማሪ አሉና የዘመናት ምኞትን ደግሞ ሰጡት። የዘመናት ምኞትን ከሚስቱ ጋር አብረው ነበር የሚያነቡት የነበረውና ሁሉንም ነገር ከጨረሱ በኋላ ሚስትየው አንተ ከፈለክ ከኦንሊ ጂሰስ ጋር ቀጠል፣ እኔ ግን በዚህ መልእክት ተማርኬያለሁ እና አሁን ወደ አድቬንቲስት መሄዴ ነው ትለዋለች። አዎ ይገባኛል፣ የምትዩ ነገር ትክክል ነው፣ ያገኘነውም እውነት ነው። በተለይ የዘመናት ምኞት የአብ የወልድ የመንፈስ ቅዱስን አንድነት፣ የእነሱ ደግሞ ትልቁ ችግር ያለው እዚህ ላይ ነበረ እና የዚህን ጥያቄ መልስ ያገኘሁት እዚህ መጽሐፍ ላይ ነው አለ። ከዛ በኋላ ይሄንን ዝም ብለን ትተን አንሄድም፣ ለሌሎችም መናገር አለብን። ተናግረን ነው ከዚህ መውጣት ያለብን፣ መውጣትም ካለብን ይላታል ባለቤቷና ፓስተሩ ማለት ነው። ከዛ በኋላ ፓስተሩ ከሚስቱ ጋር ሆነው ስብሰባ ይጠሩና በአካባቢው ያሉትን ፓስተሮች በሙሉ የዲስትሪክቱ በሱ ስር ያሉትን ፓስተሮች ጠርቶ ስለዚህ እውነት ይነግራቸዋል። ሲነግራቸው በሙሉ በመልእክቱን ተቀበሉት። ትክክል ነው አሉ። እኛ የሌለ ነገር ነው ይያልን ያስተማርን ያለ ነውና እውነቱው ያለው እዚህ ጋር ነውና እኛ አብረን እንከተላለን ብለው 10 ፓስተሮች አዲስ አበባ መጥተው ተጠመቁ። አሮን ነው ሰምታችሁ ከሆነ አላውቅም ይሄ ሀፕን አደረገ ባለፉት ወራቶች ውስጥ 10ሩን ፓስተሮች አቃቂ አምጥተው አይጠገብ ፓስተር ተመስገንና ኤፍሬም ናቸው ያስተማሩቸው ያሉት። ከዛ በኋላ ተመልሰው ሄደው 43 ፓስተሮች አሁን መጥተው አዲስ አበባ እየተማሩ ነው ያሉት። ነገር ግን እርዳታ ይፈልጋሉ። እነዚህ ፓስተሮች ያመጡበት እንደገና ተቀምጠው እየተመገቡ ያሉት አቃቂ ትምህርት ቤት ዶርሚተሪ አለ፣ ምግብ አለ፣ ትራንስፖርቴሽን አለ፣ የሚቆዩበት ቀናቶች በሙሉ ቁርስ፣ ምሳ፣ እራት ይሄ ሁሉ አለውና በጣም ብዙ ወጪ ነው ያለው። የኢትዮጵያ ብር ታቁታላችሁና እርዳታ ጠይቀዋል። እባካችሁ እርዱን ብለው ዩኒየኑ የተወሰነ ብር ረድቷቸዋል። ሌላውን ግን ተበድረው ነው ያደረጉ ያሉትና የገንዘቡን የሚገባበትን አካውንት ሰጥተውኛል። ወደ ቸርቹ ነው የሚገባው። ከዛ ነው ወስደው ሁሉ ነገር የሚያደርጉትና መርዳት የምትፈልጉ ሰዎች ደውሉልኝ፣ የአካውንት ነምበሩን እልክላችኋለሁ ኤኒ ታይም። ግን እርዳታ ያስፈልጋችኋል። አንደኛ በጸሎት እንርዳቸው። ምክንያቱም በስሜት የወሰኑት ሳይሆን ከልብ ነገሩ ገብቷቸው የወሰኑት እንዲሆን እግዚአብሔር እንዲያጸናቸው። የሚገርመው ነገር ፓስተሩ ያንን ትቶ ምንም መቀጠርም አልፈልግም ብሎ በራሱ እየሄደ ለፕሮቴስታንቶቹ በሙሉ ከዚህ አይነት እውነት ውጪ ሌላ እውነት የለም ወደ ጌታ ተመለሱ ያለ መስበኩን ጀምሯል። ከሱ ጋር ያሉት በሙሉ እንደ ድሮው ተሸማቀው አይደለም፣ በስነ ስርዓት ወጥተው ወንጌልን በሆሳና ከተማ መስበክ ጀምረዋልና እግዚአብሔር እንደዚህ አይነት ታምር እየሰራ ነው ያለውና ይሄንን ስራ መደገፍ የምትፈልጉ ሰዎች ኤኒ ታይም ደውሉልኝ፣ አካውንት ነምበሩን ሰጣችኋለሁኝ። ቀጥታ የሚገባው ወደ ቸርች ነው። እዛ ሰጧቸዋላችሁ፣ እነሱ ከዛ ወስደው እዳቸውን ይከፍላሉ፣ ወንጌል ጥረቱንም ይቀጥላሉና እግዚአብሔር እንደዚህ አይነት ተአምር እየሰራ ነው ያለውና እግዚአብሔር መልካምነቱ እንዲገለጥ እነዚህም ያስተምሩትንም ሰዎች በደንብ እንዲያስተምሯቸው የተማሩትም ደግሞ ሄደው ለሌሎች ምስክር መሆን እንዲችሉ በጸሎታችን እናግዛቸውና ስለዚህ እግዚአብሔርን ላመሰግን ፈልጌ ነው። እግዚአብሔር ይባርካችሁ። ስላዘምኩ ይቅርታ በጣም።
ምንም ችግር የለም። አስፈላጊ ነው።
ያንተ ስልክ ምን አትነግረንም?
ኦኬ፣ የኔ ስልክ 913244950506 በዚህ ስልክ ከደወላችሁ ታገኙኛላችሁ። አካውንት ነምበሩን ቴክስት አደርግላችኋለሁ። ተባረኩ።
ታንክ ዩ።
እሺ፣ እግዚአብሔር ይባርካችሁ ሁለታችሁንም። ወንድሜ ጋሻው እግዚአብሔር ይባርክ። በጣም ደስ ይላልኝ። እግዚአብሔር የተመሰገነ ይሁን። እንግዲህ የምንማረውን ሁሉ በተግባር ላይ ማድረግ የምንችለው በዚህ ጊዜ ነውና ወገኖች እንተባበር። እግዚአብሔር ይባርካችሁ። እሺ፣ ሌላ ምስጋና?
ምስጋናም አለኝ እኔ። እሺ
ጋሽ፣ ምን ተስኖት?
ጋሻው እግዚአብሔር ይባርክህ ማለት እንወዳለሁ። ጥሩ መልእክቱን ያስተላለፍከው እና ይህንን ሁላችን መሳተፍ አለብን እና አቅም እንኳን ባይኖረን በጸሎት መተባበር አለብን። እነዚህ ሰዎች የእግዚአብሔር ኃይል ማግኘት አለባቸው እና ሰይጣን አያርፍም እና እንቅፋት ይሆንባቸዋል። ስለዚህ ደግሞ ያያሉ አምላካችን ዝም ብሎ ሚያይም አይደለም ዞሮ ዞሮ መጸለይ ያለብን ሌላ እግዚአብሔር የተመሰገነ ይሁን ከቤተሰቤ ጋር አገር ቤት ለትንሽ ጊዜ ሄጄ ቆይቼ በሰላም ተመልሰናል እና ዘመዶቻችንም በአገር ቤት ያሉትን ሁሉ በሰላም አግኝተናቸው ለመጣና ይቅርታ ደግሞ ኃይለኛ ጉፋን ይዞርኛል በቤታችን ኃይለኛ ጉፋን ገብቷል ድምፄ ትንሽ ደስ አይልም ያደራ ጸሎት አለኝ የማይነገር እኔና እግዚአብሔር እንታወቃለን ምን ላይ የለመንኩት እንዳለ ስለዚህ ያደራ ጸሎት እንድትጸልዩልኝ ነው የምፈልገው እግዚአብሔር ይሰማል እግዚአብሔር ይመልሳል የቆየብኝም ምክንያት ይኖራል እኛ ስጋ ለባሾች ቶሎ መልስ እንድናገኝ እንፈልጋለን ግን ልክ አይደለም ይሄ እና ወቅት አለው እግዚአብሔር ቢመልስበት እና እንደ ፍቃድ ይያል እየጸለይን እንደገና ደግሞ ለምን ቶሎ አልተመለሰም እንላለን አንዱ እኔ ነኝ እርግጥ ከእሱ ጋር የተወሰነ ጊዜ ቆይቻለሁ በዚህ አሁን አደራ ጸሎት እየሰጠኋችሁ ያለው እና አሁንም እግዚአብሔር ታጋሽ ነው እንደ ፍቃዱ እንዲሰማኝ እንድትጸልዩልኝ ነው ላዳመጣችሁኝ እግዚአብሔር ይስጣችሁ እግዚአብሔር ይባርካችሁ ከመጀመሪያ ጀምሮ እስካሁን ስታዳምጡ የነበራችሁ ሁሉ እግዚአብሔር ይባርካችሁ በአገልግሎት ላይም የቆያችሁ ሁሉ እግዚአብሔር ይባርካችሁ በሰላም ይደሩ እግዚአብሔር ይስጥልኝ
አሜን አሜን ጋሽመን ተስፋት እግዚአብሔር ይማራችሁ ሁላችንም እንጸልያለን እግዚአብሔር ደግሞ ጸሎታችን ሰምቶ በምስጋና እንድትመጡ እንዲመጡ እግዚአብሔር ይርዳዎት እንጸልያለን እሺ
እኔ ምስጋና አለኝ እኔ እናት
እሺ
እኔም አመስግኛለሁ ምስጋና ለሱ ሁሉ ጊዜ ምን አለ ደቂቃ ሴኮንድ ውስጥ እግዚአብሔር መልካም አምላክ ማሪ የቀርባይ አምላክ ነውና አይዟችሁ እኔ ከእናንተ ጋራ አለሁ አትፍሩ አትደንግጡ ያለ አምላክ እግዚአብሔር በብዙ መንገድ ቤቴ ስለገባ እግዚአብሔርን አመሰግነዋለሁ እግዚአብሔር በብዙ መንገድ በብዙ ጭንቅ በሁሉ ነገር ሁሉ ቤቴ ቤተሰቦች ከልጆቼም ከልጆቼም ሁሉ ስለጎበኛ እግዚአብሔርን አመሰግነዋለሁ በጣም አድርጌ ጌታዬን አከብረዋለሁ ደግሞ ይተማመናለሁ አምነዋለሁም ደግሞ ባለፈ ጊዜ አርብ በጣም ነበረ የተደራረበ ነገር ነበረ እናንተ ወገኖች ከእናንተ የሚበልጥ ማንም የለም ከእግዚአብሔር በታች አንድና ሁለት በሆናችሁበት መሀል እኔ እሆናለሁ ስላለ ድንገት በሆነልኝና ከአንገቴ በላይ አድርጎ በጣም ራሴን እንድንስል እግዚአብሔርን ጥሩልኝ ብዬ ተናግሬ ጮክ ያለሁ ይቅርታ አድርጉልኝ ልክ አይደለሁም እግዚአብሔር ግን እምነት ስላለኝ ፈወሰኝ ይገርማቸዋል እኔም ብቻ አይደለም የጸሎት ቤተሰቡም ልጆቼን ልጅ ልጆቼ ሁሉ ተፈውሰን አንድ ላይ ለእግዚአብሔር ምስጋና እንድንሰጥ አድርጓል እግዚአብሔርን አመስግኑ እሱ ከፍ ይበል እኛ ዝቅ እንበል ሰምቶ የሚመልስ አባት አይቶ የሚራራ አምላክ ሁልጊዜም ተስፋ የሚሰጠው አምላክ በእምነት ስንጠይቀው ይረዳልና በጣም ጭንቅ ነበረብን ነገር ሁሉ ከትከሻችን በዚያ ምክንያት ሁላችንም ተፈውሰናል ሁላችንም እግዚአብሔር ጎበኝተዋል ይቅር ብሎናል በማመን ነው ህዝቡን የረበሽኩት አርብ ቀን ማለት ነው እሁድ ዕለት የአርብ ቀኑን ጸሎት እሁድ ዕለት እግዚአብሔር ሁሉን አይቶ የሁላችንን ሸክም በጸሎት ደግሞ ባሉት የመጡት ሰዎችም ጭምር እግዚአብሔር ባርኮናል። እግዚአብሔር ታላቅ ነው። ሰምቶ የሚመልስ አይቶ የሚራራ ለኃጢአተኞች ነው እንጂ ለጻድቅ አልመጣም ያለ ኃጢአታችን ያልቆጠረ እግዚአብሔር ስሙ ይባረክ። እስካሁን ድረስ የሚያስጨንቀኝ ይሄ ሁሉ ጸጥ ብሎ ነው ያለሁት እና እግዚአብሔርን እንዲያመሰግን ዛሬ እድል ፋንታ ስለሰጠን እግዚአብሔርን አመሰግነዋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ለሐዋርያት የሰጠውን አንድነት ለእኛ ስለሰጠ እግዚአብሔርን አመሰግናለሁ። እውነት ሰጥቶናል። በዚህ ቴሌኮንፈረንስ ያልተባረካችሁ ካላችሁ እንጸልይና እግዚአብሔር ይህንን በረከት ለሁላችንን ያውርድልን እላለሁ። አመሰግናለሁ። አይለየን። እንጸልይ። ይሰማናል። እግዚአብሔር በመካከላችን ስላለ አምኛለሁ። በጣም ደስ ብሎኛል እና እግዚአብሔር ይባርካችሁ። ደህና ደሩ።
አሜን አሜን። እግዚአብሔር ይባርኮት። እግዚአብሔር የተመሰገነ ይሁን። ስለሻለዎት አምላክ ጌታ ይመስገን። እሺ፣ ሌላ ምስጋና?
እኔም ላመስግን።
እሺ፣
እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ሁላችሁም ሰላም ላለው ወደዚያ ወደ አሜሪካ ከባለቤት ጋር ከመጣነ ወደ 7-6 ወር እየሆነን ነው። ስለዚህ ከመጣነ ጀምሮ ጤናማዎች ሁነን በሰላም እያለነ እግዚአብሔር እየጠበቀነ ስላለ ልጃችን መተን እግዚአብሔር ልጆችንም ሰላም ስላደረገ እግዚአብሔር ስለጠበቀን በዚህ በቴሌኮንፈረንስ በሰንበት ትምህርትም ሆነ በአገልግሎትም ሆነ ደስ የሚል ትምህርት እያገኘነ ስለሆነ እግዚአብሔር ይባርካችሁ። ደስተኞች ነን። እግዚአብሔር እየጠበቀን ነው። ምንም ነገር ደስ ብሎን በሰዓቱ እየከፈትን ይህንን እየሰማን ስለሆነ እግዚአብሔር እናመሰግናለን። ተባረኩ። በጸሎት እርዱን። አብረን መጸለይ ይገባናል። በዚያም በኢትዮጵያ ያለውንም በእስራኤል ያለውንም በዚህም ያለው ሁሉን እግዚአብሔር እንዲጠብቅ እንዲከልለን እንዲጠብቀን ልንጸልይ ይገባናል። ዘመኑ የጸሎት ጊዜ ነው። ስለዚህ እግዚአብሔር ባርካችሁ። እናመሰግናለን። ሰላም ሁኑልን። ደህና ደሩ ለማለት ነው። አመሰግናለሁ።
አሜን አሜን። እግዚአብሔር ይባርካችሁ እናንተንም። እኛም ደስ ብሎናል እኛ ጋር ስለምታመልኩ። እግዚአብሔር የተመሰገነ ይሁን። እሺ፣ እንጸልያለን ደግሞ እግዚአብሔር ይርዳን ሁላችንንም። እሺ፣ ሌላ ምስጋና አለ? እሺ፣ እየጨረስን ነው መሰለኝ። ምስጋና የጸሎት አደራ ሌላ ከሌለ እኔም እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ፈቃዱ ሆኖ ዛሬም ከእናንተ ጋር ሁኜ ለበረከቱ ተካፋይ እንድሆን ቃሉን እንድሰማ ለእኔም ለቤቴም ለሚያደርገው መልካም ነገር ሁሉ እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ የጸሎት አደራዎች አሉ በዚህ መስመር እየተሰጡን ያሉት። ምስጋናዎችም እንደዚሁ ወደ ኢትዮጵያ የሄዱት በሰላም ለተመለሱት ምስጋና ይዘን እንቀርባለን። አሁንም ደግሞ ሊሄዱ የተዘጋጁትን በዛም ያሉትን እግዚአብሔር እንዲጠብቅ ስለ ሀገራችን እናንተም ሰጥታችኋል። ስለ ሰላም እግዚአብሔር ሰላም እንዲያደርግልን ሀገራችን እንጸልይ። በተለየ መንገድ ደግሞ በክርስትና ህይወታችን ጌታ በቃሉ እያስተማረን ባለው ነገር ህይወታችን መለወጥ እንዲችል ለእያንዳንዳችን በጸሎት እንተጋገዝ ላለሁኝ። ብዙ የጸሎት አደራዎች የተሰጡን አሉ። እንግዲህ እነዚህም ሁሉ ይዘን በጌታ ፊት እንቀርባለን። እነ ጋሽ ግርማን አሁንም እነ ዶክተር አሉላ እህት ያዲያ ለወንድሟም ለእህቷም የጸሎት አደራ ሰጥተናለች። እንደነሱ እንጸልያለን። እንዲሁም ደግሞ ከአሁን በፊት ወንድማችን ጋሻው ለሰጠን ሴት ዲና ለምትባለው ለሷም እንደዚሁ እንጸልያለን። በካንሰር ለታመሙት ወገኖቻችን እንጸልያለን። ታችን የዛብ ስለበለጠ እንድንጸልይ የጸሎት አደራ ሰጥተናለች። ለሱ የጌታም እንደዚሁ የጸሎት አደራ ሰጥተናለች ባለፈው ጊዜ። ለእነሱም እንጸልያለን። ዲማርሸት ደግሞ ለየሽመቤት እንድንጸልይ የጸሎት አደራ ሰጥተናለች። ታችን ለምለም በጸሎት እንድናስባት የጸሎት አደራ ሰጥተናለች። እንግዲህ ብዙዎች ናቸው የግል የልብ የጸሎት አደራ አለን ብለው የሰጡን። በአጠቃላይ እንደሱ ብለን እንወስደዋለን፣ ምክንያቱም ስንዘረዝር ብዙ ጊዜ እንወስዳለን ብዬ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ሰምቶ የሚመልስ አምላክ ስላለን በተለየ መንገድ ደግሞ እንግዲህ ዛሬ ስለተጠየቅ ነው የጸሎት አደራዎች በኢትዮጵያ ያሉትን እነዚህ አዲስ ቤተክርስቲያን የተቀላቀሉንን እግዚአብሔር እንዲጠብቃቸው በነገር ሁሉ። እንግዲህ ቀላል አይደለም፣ ብዙ ፈተናዎች ሊገጥሟቸው ይችላሉ። እንግዲህ እግዚአብሔር ደግሞ እኛን አነሳስቶ በቻልነው እኛም መርዳት እንድንችል ሁላችንንም እግዚአብሔር እንዲረዳን እንጸልይ። እነዚህን ምስጋናዎች የጸሎት አደራዎች ሁሉ ይዘን በጌታ ፊት በጸሎት እንቀርባለን። አባጌ ጌጤ መስመር ላይ ያየኋት አይደለም አለሽ? በስልክ ገብተሽ ከሆነ ወይም በሌላ ስልክ እሺ። የለችም። ፈቃደኛ ሰው በጸሎት የሚያገለግለን
ይጸልያል።
እሺ ተባረክ። ልጠራ ነበር እግዚአብሔር አሳሰበህ አንተንም። እሺ ሁላችንም ወደ ጸሎት እንድንገባ ይርዳል።
አምላካችን እግዚአብሔር በተቀደሰው ማደሪያህ በሰማይ ሆነ ልጆችህን የምትቃኝ በረከትህን የምትለቅ ጥንቃቄ ጥበቃ በረከት ረድኤትህ ይበዛልን። የሕይወት ቃል በየቀኑ የምታፈስልን ምስጋና፣ ክብር፣ ውዳሴ፣ ስግደት፣ ልዕልና፣ አምልኮ ሁሉ ለአንተ ብቻ ይገባል። ጌታ ሆይ ተቀብለነዋል። የምንጠራጠርበትም አንዳች ቅንጣት የለም ከድካማችን በስተቀር። አንተ ብቻህን እውነተኛ አምላክ እንደሆንክ የተናገርከውም ሁሉ እውነት እንደሆነ አንድም ተበጥሮ የማይወጣበት ድንቅ ተአምራትን የምታደርግ አምላክ አንተ፣ በዚህ ምሽትም ድንቅ ተአምራትን ሰማን። ጌታ ሆይ አንተ ሰዎችን እስከ አሁን ድረስ እየጠራህ ስላለ ሰው ያልጠበቀው ሰው ያላሰበውን ማድረግ የምትችል ጌታ ምስጋና ይድረስ። ለመጣልን የሕይወት ቃል በልጆች አማካኝነት ለመጣልን የሰማነው ምስክርነት ጌታ ሆይ እነዚያን እግዚአብሔር ወደ እውነቱ እንዴት እንደጠራሃቸው ሰው ሁሉ ይድን ዘንድ አስቀድመህ ያቀድክና የወሰንክ ያንተ ፍላጎትም የሆነ ጌታ ምስጋና ለአንተ ይሁን። አንተማ ትሰራለህ እኛንን እንጂ ለስራህ ምቹ ሆነን ያልተገኘው በድካም ተውጠን በትንንሽ ነገሮች ብቻ ተይዘን ጊዜያችንን የምናጠፋ ያንተን ኃይል በውል ያልተረዳን ጌታ ሆይ ይቅር በለን፣ ይቅር በለን። ማስተዋልን ስጠን ጌታ ሆይ መንፈስህን በእኛ ውስጥ አግባልንና አይኖቻችንን ክፈት። ማየት የሚገባን እናንተ እንድናዩ የፈለግከውን ማየት እንድንችል እውርነታችንን ፈውስ ጌታ ሆይ መንፈሳዊ እርቃናችንን እግዚአብሔር ባንተ ጌታ ኢየሱስ በነጭ ልብስ ሸፍነን ያንተን ባህሪ አልብሰን ጌታ ሆይ እነሆ የምንለውን የምንኖረውን እንዲመሳሰል ሄኖክ በተግባርም በቃልም ሕይወቱ ባንተ የተቃኘ ስለነበረ ወሰድከው ሰበሰብከው ወደ አንተ በዚች በተባከለችው ዓለም መቃብር እንኳ እንዳይቀር ጌታ ሆይ አንተን ካገኘ ጀምሮ ካንተ ጋር አለ 300 ዓመታት ከሄደ በኋላ ከዚያም ከዚህ በኋላ በዚህ ምድር መቅረትም መቀበርም የለብህም አልከው ኦ አምላክ ሆይ ዓላማህ እንደሱ ነበር ለሁላችንም የኛ ድካም ነው እዚህ አስቀረንና እዚህ አስረን አሁንም ለምናለሁ አምላክ ሆይ ይቅር እንድትለን ይቅር እንድትለን ስራህን ለመስራት እንድታነሳሳን ጉልበታችንን እንድታጸና መሻታችንን ፍላጎታችንን በአንተ ባህሪ እንድትቀርጸው ኦ ባሪያህ ጳውሎስ እንደተናገረው በክርስቶስ ኢየሱስ የነበረ ልብ በእናንተ ይሁንባችሁ ያለው ከዚህ የበለጠ ጸሎት ያለ እኛም አሜን ብለን ልንቀበለው የሚገባ አንተም ራስህ ጌታ ኢየሱስ ሆይ እኛ አንድ እንደሆን እነሱም አንድ ይሆኑ ዘንድ አልክ በጣም ግሩም ጸሎት ነው ለኛ የተጸለየ ይህን ጸሎት የኛ ብለን እንድንቀበለው በሙሉ ልባችን አንዳችም የሚጎትተንና የጠላትን ክፉ አሰራር ተገዳድሮ በቀላሉ የሚጥለን አንሁን ጌታ ሆይ እነሆ የሰማነውን በውስጣችን አቆየው መንፈስ ቅዱስ ያትመው ሰምተነው እንደገና ፈሶ ረስተነው ሌላ በዚህ ምድር ያለው ከዚህ የሚያዘገየንና ከመንገድ የሚያስወጣንን እግዚአብሔር ባክህን አሳልን ልጆችህን ህዝብህን ስራህን እየሰሩ ያሉትን በተወለንባት ምድር በኢትዮጵያ ባደግንባት ወገናችን ባለባት እግዚአብሔር ክብር ተመስገን ስለነሱ እነሆ ልጆችህ ሲሰሩ አንተ በእነሱ ልትሰራ ሁልጊዜ ፈቃድህ ነውና በዚሁ እያመሰገንህ ለነሱ በሚሆነው የተጀመረው ድንቅ ስራ ደግሞ ሰፍቶ ተአምራትህ በኢትዮጵያ እየሰማነው ያለውን ክፋትና ጥፋት መተላለቅ የሚሽርና የሚለውጥ ታሪክ ልታደርግ ትችላለህ ጌታ ሆይ ነው እኛ ያልጠበቅነው ያላሰብነው ሰዎች ያልጠበቁት ያልገመቱት ሁሉ ማድረግ ትችላለህና ጌታ ሆይ እንለምንሃለን እንድታደርገው አንድ ልብ ስጠን አንድ ሐሳብ ይኖረን መለያየት መከፋፈል የስጋ ሐሳብ ተተን ያንተን አሳምነን ኦ ተመስገን አብርሃም ስለቆየ የታመሙትን ፈውስ ያዘኑትን አጽናና የተቸገሩትን ጌታ ሆይ እርዳ ብለን መናገር ቀላል ነው ግን ለመርዳት ደግሞ ልባችን እንዲነሳሳና ካልን ለማካፈል እንድንነሳሳም ልትረዳን ለምንሃለን አምላክ ሆይ አንድ በአንድ ሰዎችን በዚህ ጊዜ እየዘረዘርኩ ጊዜ መውሰድ አልፈልግም ሁላችንም በግላችን ልናቀርበው የሚገባ ጥሪ ነውና ለወገኖቻችን የፈለገውን ጊዜ ወስዶ ወደ አንተ እንድናቀርበው በግል ጸሎታችን በእያለንበት መንፈሳችንን አነሳሳ ጉልበትና አቅማችንን ለአንተ ክብር ይዋል አብርሃን የነበርክ ጌታ አብርሃን ደር አው እንዳንለይ እንጂ አንተም አትለየንምና እነሆ ድካማችንን ፈውስ ጉድለታችንን ጌታ ሆይ ሙላ ስንፍናችንን ፈውስ እግዚአብሔር ለመሪዎች፣ ለአስተዳዳሪዎች፣ ለአገልጋዮች በስምህ ለተጠሩ ጌታ ሆይ ሁሉ የሰማይ ክብር በእነሱ ላይ ይረፍ። የኮበለሉትን መልስ፣ የደከሙትን አበርታ። ኦ እግዚአብሔር አምላክ ሰላም ለምድር ከአንተ ብቻ ከሌላ ቦታ ስለማይመጣ ከአንተ ይሁን ጌታ ሆይ። በምድራችን ላለው በዓለም ዙሪያ ላለው ሰዎች ምንም ማድረግ አይችሉም፣ ስጋ ምንም ማድረግ አይችሉም። አንተ ግን ታደርጋለህ፣ ትችላለህ። ስለዚህ እናከብረሃለን፣ እናመሰግንህም አለን። ጸሎትን የነገርከን ያስተማርከን በዚህ እንድንቀርብህ ከነ ጉድለታችን ጌታ ሆይ ጎደለውን አቃንተህ አስተካክለህ አሟልተህ መንፈስ ቅዱስ ሆይ በአፊት እንድታቀርበን በወዳጃችን በባለ ውለታችን በሊቀ ካህናችን አማላጃችን በክርስቶስ ኢየሱስ ስም ለመን። አሜን
አሜን። ፓስተር እግዚአብሔር ይባርክ።
አሜን።
ጌታ ጸጋውን ያብዛል። እግዚአብሔር አምላክ የተመሰገነ ይሁን ስለነበረን ግሩም የሆነ የጸሎት ጊዜ። እግዚአብሔር ይመስገን። እንግዲህ ፕሮግራማችን እዚህ ላይ ጨርሰናል። ጌታ ደግሞ በሰላም ሁላችንንም አሳድሮ ለጥቶ ፕሮግራም ያብቃን። የጌታ ሰላም እና ጸጋ ፍቅር ከእያንዳንዳችሁ ጋር ይሁን። ደህና ደሩ።